ሁለታችሁንም በጣም በጣም አመሰግናለሁኝ ለጊዜያችሁ። ፕሮፌሰር መሐመድ ጣሂሮ ቴክሳስ ላይ፣ እንደዚሁም ፕሮፌሰር ብሩክ ኃይሉ ሰሜን ካሮላይና ነው አሁን ያሉት መሰለኝ።
አዎ ትክክል ነው። በቅርቡ ወደዚህ ተሸጋግሬያለሁ ሰለሞን።
እሺ እንግዲህ እንደነገሩኝ ከሆነ ፕሮፌሰር ብሩክ ኃይሉ አሁን ያሉት በኖርት ካሮላይና ኤኤንቲ ስቴት ዩኒቨርሲቲ ነው። እዛ መቼ እንደመጡ ምን እንደሚሰሩ እስቲ ይንገሩኝ፣ አድማጮቼም ያስተዋውቁልኝ።
እሺ አመሰግናለሁ አቶ ሰለሞን። ወደ አመጣጤ እንግዲህ ያው ስራና ቤተሰብ ነው። የቤተሰብ ውሳኔ አድርገን ነው ትንሽ ሞቆ ወዳለውና ወደ ጥሮቱ አካባቢ ስንቀርብ ደግሞ ሞር ይባላል የሚያመች ሁኔታ ለመፍጠርና
ከብርዱና ከበረዶ ለመራቅ።
አዎ ብዙ አመት ሆነና ለመራቅ ነው። የተሻለ ኦፖርቹኒቲ አለ፣ ግን አሁንም ቢሆን ኦሃዮ ዩኒቨርሲቲ ጊዜ በፈቀደ ኦንላይን ሰርቲፋይድ ስለሆንኩ ብዙ አመትን ስላስተማርኩላቸው ከዚህ ሆኜ በሳተላይትም በምንም አንዳንድ ኮርስ እየወሰድኩ አግዛችኋለሁ። እዛም እግሪ አልነቀለም ለማለት ነው። አንዳንድ ጉዳዮችም አሉ። ኦሃዮ በወር አንዴ ለሶስት ለአራት ቀን የሚወስደኝ ጉዳዮች እከታተላችኋለሁ እና እሱንም እየሰራሁ ነው ለማለት ነው። አመሰግናለሁ።
አመሰግናለሁኝ ፕሮፌሰር ብሩክ። እንግዲህ የሙቀቱን ጉዳይ ካነሱ ወደ ደቡብ ጠጋይ ማለትን ጉዳይ ካነሱ እዛ ፕሮፌሰር መሐመድ ጣሂሮም አሉ። የእሳቸው ሀገር ደግሞ የሙቀት ሀገር ነው።
በጣም
ፕሮፌሰር መሐመድ እርሶ በቅርቡ ኮሊንስ ኮሌጅ እንደሚያስተምሩ ነበረ ማውቀውና አሁን ደግሞ አንዳንድ ቦታዎች ላይ ሳይቶችን ስመለከት ዩኒቨርሲቲ ኦፍ ቴክሳስ እንደሆኑ ነው ያየሁትና እስቲ ስለ ራስዎ ደግሞ እርስዎ የሚንገሩኝ ፕሮፌሰር መሐመድ።
እኔ እንደምታውቀው ካለን ካሌጅ ብዙ አመት ቆይቻለሁ። አሁን እዛ ማስተማር ከጀመርኩ ከዛ በፊት ደግሞ ዩኒቨርሲቲ ኦፍ ዳላስ አስተምር ነበር። ብዙም ለውጥ የለም ልልህ ፈልጌ ነው። ካልን ካሌጅ ወደ 10 አመት ይሆናል አሁን እዛ ማስተማር ከጀመርኩ። እንግዲህ እዛው ነው ያሉት።
በጣም አመሰግናለሁኝ ሁለታችሁንም። ፕሮፌሰር ብሩክ ኃይሉ የፖለቲካ ሳይንስ ፕሮፌሰር ኖት፣ ፕሮፌሰር መሐመድ ጣሂሮ አባጀበል የኢኮኖሚክስ መምህር ኖት እና የዛሬውን የፕሬዚደንት ዶናልድ ትራምፕን ሶስተኛውን የስቴት ኦፍ ዘ ዩኒየን ወይም ሀገሪቱ የምትገኝበትን ሁኔታ ተከታትላችሁ እንደሆነ ከሁለቱም ከፖለቲካውም ከምጣኔ ሀብቱም ደግሞ ትንሽም ወጣ ብላችሁ ደግሞ ከዓለም አቀፍ ግንኙነቶችም አኳያ ልትፈትሹልኝ ትችላላችሁ። በቅድሚያ ግን እስቲ እንደው ከአቀራረብ አኳያ ከቅርጽ አኳያ ወደ ይዘት ሳንገባ የዛሬውን የፕሬዚደንቱን አቀራረብ እንዴት አገኛችሁት? ፕሮፌሰር ብሩክ ከርሶ ልጀምር።
እሺ አመሰግናለሁ አቶ ሰለሞን። የዛሬው እንግዲህ አራተኛና የመጨረሻቸው ነው የሚሆነው ፕሬዚደንት ትራምፕ የመጀመሪያ ተርማቸውን ማለት ነው። እና የዛሬው ኢቨንት ወይም ንግግር በጣም ቴንሽን ውጥረት የነበረበት ነው። በግልጽ አሜሪካ ያለችበትን ሁኔታ ያሳያል ማለት በፖለቲካው መድረክ ላይ ወደ ሁለት ጎራ መከፋፈሉን።
አዎ ወደዛ እንገባለን ፕሮፌሰር። ግን እንዴት አገኙት አቀራረባቸውን ሰብእናቸውን?
የፕሬዝደንቱን
አሁን
ፕሬዝደንቱ ዛሬ አደብ ገዝተዋል ማለት ይችላል። እውነቱን ለመናገር ብዙ ጊዜ ኦፋንድ መናገር ሁኔታ አለ፣
ይወጣሉ ከጉዳይ
ወጣ ብሎ ከጉዳይ መናገር። ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ ሆኖ አግኝቻቸዋለሁ። ነገር ግን ንግግሩን ሲጀምሩ የስፒከር ኦፍ ደ ሀውስ የምክር ቤቷን አፈ ጉባኤ እጅ ለመጨበጥ ፍላጎት ሳያሳዩ ቀርተው ብዙውን ሰው አስደንግጠዋል፣ እኔንም ጭምር። ይሄ በአሜሪካ ባህልና ካልቸር ያልታየ ነው። እንዲህ አይነት ሁኔታዎች በጣም ታይቶ አይታወቁም። ውይይቱም ካለቀ በኋላ አጠፋዋን ስፒከር ኦፍ ደ ሀውስ ናንሲ ፔሎሲ ወረቀታቸውን ሲቀዳድዱ ታይቷል። ይሄም ራሱ በጣም የከረረ ሁኔታዎች እንዳሉ ያሳያል። መቼም ከወዲሁ አጠቃለው በተረፈ ቤት ውስጥ የሚያጨበጭብና የሚደግፍላቸው የራሳቸው ደጋፊዎችና የፓርቲ ሰዎች ናቸው። ዲሞክራቶች ግን ምንም ድጋፍ ሳያደርጉ ጸጥ እንዳሉ ከጀምሮ እስካለቀ ድረስ በዛ ሁኔታ ተደምድሟል። ይሄ እንግዲህ ያልተቋጨ ሁኔታ ብዙ ጉዳያቸዋል አሜሪካ ውስጥ ያንን ያንጸባረቀ ሁኔታ ነው። ፕሬዚደንቱም ለደጋፊዎቻቸው ላይ ያተኮረ ንግግር ባብዛኛው ያደረጉት ነውና ወደ ዝርዝሩ እንዳልከው ወደ ኋላ እንመጣለን። እሺ አጠቃላይ እይታይ ለማጋራት ያህል ነው።
እሺ አመሰግናለሁ። እስቲ ፕሮፌሰር መሐመድ ደግሞ እርሶ እንዴት አገኙት? እንደውም እርሶ የፖለቲካውም ሰው ጭምር ነዎት። በቅርቡም ተወዳድረው እንደነበረ እናስታውሳለን። እስቲ እርሶ ደግሞ የራስዎን ግምገማ ይንገሩኝ።
እንግዲህ ይሄ ስቴት ኦፍ ዘ ዩኒየን የሚባለው በየአመቱ የአሜሪካን ፕሬዚደንት ለህግ መውሰያ ምክር ቤት ለሁለቱም ቤቶች ማለት ነው ቀርቦ ሪፖርት የሚያቀርብበት ነው። እስካሁን 3 ስቴት ኦፍ ዘ ዩኒየን አድሬስ ነው ወይንም ንግግር ነው ያደረገው ፕሬዚደንት ክሊንተን። የመጀመሪያው
ፕሬዚደንት ትራምፕ
ይቅርታ፣ የመጀመሪያው የህግ መውሰያ ምክር ቤቱ አፈጉባኤ ሪፐብሊካን ነበር፣ ፖል ራያን እንደምታስታውሱ። የመጀመሪያው
የህግ መምሪያው ማለት ሆኖ
የህግ መምሪያው የመጀመሪያው ንግግር ሲያደርጉ ፕሬዚደንት ትራምፕ የህግ መወሰኛ ምክር ቤቱ አፈጉባኤ የራሳቸው ፓርቲ ስለነበር ከሁለቱ ደግሞ በጣም የተለየ ነው።
እኚሁ ሚች ማኮኔል ነበሩ ከዛን ጊዜ ጀምሮ።
አዎ፣ የዛሬውና ያለፈው አመቱ ስቴት ኦፍ ዘ ዩኒየን ሲደረግ የአፈጉባኤዋ ናንሲ ፔሎሲ ናቸው። እሳቸው ደግሞ ዲሞክራት ናቸው። አንዱ ትልቁ እሱ ነው። ሁለተኛው ደግሞ የፕሬዚደንት ትራምፕ በኮንግረስ መከሰስና ጉዳያቸው ሴኔት ቀርቦ እዛ መኖሩና በዚህ መሀል ይሄ ንግግር መሆኑ በጣም የተለየ ያደርገዋል። በዛ ሲደርሱ ፕሬዚደንት ትራምፕ ናንሲ ፔሎሲን እጅ መንሳት ያልፈለጉ ይመስላል። ያ ደግሞ መጨረሻ ላይ ንግግሩ ሲያልቅ ናንሲ ፔሎሲ ወረቀቱን እዛው ቆመው ቀዳደው እዛ ጥለውት ነው የወጡት እና እንደተባለው በጣም ቴንሽን የሞላበት እና
ቴንሽን ውጥረት የበዛበት
የተለየ አይነት እንግዲህ እዚህ ሀገር ቆይተናል። ብዙ ይሄ ስቴት ኦፍ ዘ ዩኒየን አይተናል። በየአመቱ ጃንዋሪ ውስጥ ነው አብዛኛውን ጊዜ የሚደረገው እና ይሄ የተለየና በጣም ትልቅ ቴንሽን ውጥረት የነበረበት ነበር ማለት ይቻላል።
እንግዲህ አንዳንድ ተንታኞች ሲናገሩም እንዲሁ ኢምፒች የተደረገው ወይም ደግሞ ክስ የተመሰረተበትና ጉዳዩ እየታየ ያለ የመጀመሪያው ፕሬዚደንት ነው ይሄንን ንግግር ሲያደርግ እያሉ ሪፖርት ያደርጉ ነበረ። እስቲ መቼም ከራሳቸውም አነሳስ ሊሄድና ከምጣኔ ሀብቱን እንነሳ። የአሜሪካ ምጣኔ ሀብት ምን ጊዜም ታይቶ በማይታወቅ ሁኔታ ብዙ ባለፉት 50 አመታት ታይቶ በማይታወቅ ሁኔታ ባለፉት 30 አመታት ታይቶ በማይታወቅ ሁኔታ አንዳንዱም በታሪኳ ውስጥ ታይቶ በማይታወቅ ሁኔታ በተለያየ ደረጃ እጅግ ከፍ ያሉ እድገት ያሳዩ ውጤቶች የተመዘገበበት እንደሆነ ነው ፕሬዚደንቱ የተናገሩት ገና ከመንደርደሪያቸው ጀምሮና እንዴት ነው ይሄንን የምታዩት እናንተ? እስቲ እንደ ምጣኔ ሀብት ባለሙያም ፕሮፌሰርም ፕሮፌሰር መሐመድ ከርሶ ልጀምር።
እንግዲህ ፕሬዚደንት ትራምፕ ሲጀምሩ ገና ከመጀመሪያቸው ስለ ኢኮኖሚ መናገር ነው የጀመሩት እና የእሳቸው ክሌም ደግሞ ትንሽ የተጋነነ ይመስለኛል። ስራ አጥነት በጣም ቀንሷል። እሱ እውነት ነው። ስራ አጥነት 3.5% ነው አሁን። ያ ማለት ደግሞ በጣም ዝቅተኛ ነው። ደሞዝ ጨምሯል። እሱም ትክክል ነው። ብዙ ያሉት ትክክል ነው። ግን የአሜሪካን ኢኮኖሚ ከወደቀበት ከገደል ውስጥ ነው ያወጣሁት ብለው ሲናገሩ ትንሽ ሚስሊዲንግ ይመስለኛል።
ሚስሊዲንግ ማለት
ትክክል አይደለም።
እሺ፣
ትክክል ውሸት ሳይሆን ትክክል አይደለም። ይሄን የምለው ደግሞ ፕሬዚደንት ትራምፕ የወረሱት ኢኮኖሚ በጣም ጥሩ ኢኮኖሚ ነበር። እንደምናስታውሰው በ2008 ፕሬዚደንት ኦባማ ፕሬዚደንት ሆነው ሲቀበሉ ሪሴሽን ነበር፣ በጣም ወድቆ ነበር እና ኦባማ ይህንን አሻሽሎ ነው ለፕሬዚደንት ትራምፕ አሳልፎ የሄደው እና ፕሬዚደንት ትራምፕ የወደቀን ኢኮኖሚ አይደለም ያነሱት። እውነት ነው በሳቸው ዘመን ኢኮኖሚ በጣም በጣም ተሽቃሽሏል። ስታክ ማርኬት ሳቸው ያሉት ይሄ ሁሉ ትክክል ነው፣ ግን የወደቀን ኢኮኖሚ አይደለም ያነሱት እሳቸው ክሌም እንዳደረጉት ለማለት ፈልጌ ነው።
እሺ፣ የሀገራችን ሁኔታ ስቴት ኦፍ ዘ ዩኒየን ከማንኛውም ጊዜ በተሻለ ሁኔታ ካለፈው ጊዜ የተሻለና ጠንካራ ነው ብለዋል ፕሬዚደንቱ። ፕሮፌሰር ብሩክ እንዴት ያዩታል ይሄን አባባል?
ይሄ እንግዲህ እንደሳቸው እይታ እሳቸው የፈለጉት መልእክት አለ ያን ለማስተላለፍ በዛ አቋያ ማየት እንችላለን። ያን ምናወዳደረው ከሪያሊቲ ኦን ዘ ግራውንድ ማለት ምድር ላይ ካለው አሁንታ ጋር ማወዳደር ያለብን። ለምሳሌ ከጤናው ቢጀምርልህ ፕሪ ኤግዚስቲንግ በሽታዎች ይባላሉ፣
ቀደም ሲልም የነበሩ ማለት ነው
ህመሞች፣ እንደ ንበል ካንሰር የመሳሰሉትን። እሱን በተመለከተ በጣም እንደ ብረት የታጠረ እንደ ብረት ልብስ አድርጌ ለሱ ጉዳይ ከራከራለሁ የሚል አጀንዳ ነው ዛሬም ሳስተጋቡ የነበሩት እንደ ቅርብ ጊዜ ሁሉ። ይሄ እንደውም ልክ ንግግሩ እንዳለቀ ተንታኞችም ሳዳምጥ ነበር እንደምናውቀው ሳብሱ እንደምናገረው ይሄ ውሸት ነው፣ መቶ መቶ ውሸት ነው። ያ ላይ ምንም ድጋፍ ያደረጉት ነገር የለም። ፕሬዚደንት ኦባማ አፎርደብል ሄልስኬርን ያንን ጉዳይ አስፈጽመው ሄደውበት አሁን ትንሽ የመመለስ ሁኔታ አለ። እንዲህ ሁኔታዎች አሉ። የህፃናትን ይሄ እንደልበልህ ዝቅተኛ ኢንካም ወይም ገቢ ያላቸውን ሰዎች የምግብና የድጎማ የመሳሰሉን ሁሉ ተጠናክሯል፣ መደገፍ የሚገባቸው እንደግፋለን የመሳሰሉት የሚሉት ነገር አለ። እሱ ሁሉ ዲስፕሩቭድ ሆኗል። ፋሚሊ ፔድ ፋሚሊ ሊቭ የመሳሰሉትን አንስተዋል። ይህም በተመለከተም ፖለቲካውን በተመለከተም ለምሳሌ ፍልስጤምና እስራኤልን ብናነሳ ጉዳይ ሰሞኑን ፊርማውን የተደረገውን እርግጥ አንድ ትልቅ ንውን ነው። እሳቸው የሚመኩበት አማቻቸውን መድበው እና ቲማቸውን በተግባር ላይ ለማዋል ጥረው ውጤቱንም አሰምተውናል። ነገር ግን አቀራረቡ ላይ ሁልጊዜ የምናየው ሁለቱም አካላቶች ሁለቱም ፓርትነርስ እንደተቀበሉት ነው። ነገር ግን በፍልስጤሞች በኩል እንደሚጎድልና ተሳትፎ እንደሌላቸው በግልጽ አስቀምጠውታል። እንግዲህ አሁንም ለምንድን ነው እሳቸው የሚያዩበት እይታ አለ ለራሳቸው ደጋፊ የሚያቀርቡት ግን ከሪያሊቲው ጋር ከምድር ጋር ስናወዳድረው ደግሞ ሪያሊቲው ሌላ ነው ለማለት ነው። ቻይናና አሜሪካንን ንግድ በተመለከተ ለምሳሌ አሜሪካ መደፈር የለባትም፣ አሜሪካ መበዝበዝ የለባትም፣ ለአሜሪካ መቆም አለብን የሚለው ወጪ ሐሳብ እንዳለ ሆኖ ሁሉም በአዛኑ አሜሪካ የሚደገፈው ሆኖ ነገር ግን ችግሩ እንዴት ተከሰተ፣ ችግሩ እንዴት መጣ፣ ማ ተጎዳ በቻይናና በአሜሪካ ጥል ስንል የአሜሪካ ቢዝነስ ኢንትረስቶች በጣም 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 ተጎድተዋል። መልሰው ነው ራሳቸው ይህንን ነገር ለማስተካከል እንደገና ወደ ቻይኖች ቀርበው ማስተካከያ ያደረገበት። ግን ይሄ ማስተካከያ ሲደረግ ብዙ ቢሊዮን ዶላር አሜሪካ ካጣች በኋላ ነው። እና ይህንን ዘለው በጠቋሚ ነገር እንዲያርገናል የሚል ሁኔታ ነው ያየሁት። አቶ ሰለሞን እንዳረዘምኩት አውቃለሁ። ብዙ ጉዳዮችን በዝርዝር በዛ መልክ ማየት እንችላለን። እና ከዛ አኳያ ስናይ ትኩረታቸው ንግግራቸው ማ ላይ ያተኮረው ሲባል ፓወር ቤዝ አላቸው የራሳቸው ደጋፊዎች እዛ ላይ ያተኮረ ይመስላል። ነገር ግን ስቴት ኦፍ ዘ ዩኒየን ሁልጊዜ ማተኮር ያለበት ምንድን ነው? አሜሪካንን ሁሉንም ተቃዋሚውንም ደጋፊውንም የሚሳተፈውንም የማይሳተፈውን ሁሉንም በመልክ በመልኩ አድሬስ የማድረግ ሁኔታና ሁሉም በኩልነት ያየ አገርን እንደ አገርነት የአገሩ ፕሬዚደንት ናቸው። የአገር ፕሬዚደንት ሲሆኑ ደግሞ ሁሉን መወከል አለባቸው። በዛ አኳያ መልስ እያገኘ ይህን እንዲህ ለማድረግ አድርጌ ይሄ ተግባር ላይ ውሏል። ይሄ ላይ መሰናክል ይገጥመናል፣ እዚህ ላይ ደክመናል፣ ይህን ሞክረን ሳያሳካ ቀርቶ በዚህ ተክተናል በሚል መልክ ነው የአሜሪካ ፕሬዚደንቶች እስካሁን ሲያደርጉ የነበረው። እና አዎንታዎች ላይ ትኩረት የማድረግ አይደለም ፕራዮሪቲ ይህን አረኩና ቅድምም ተነስቷል። አጀክቲቭ ይባላል። አጀክቲቭ ያው ቅጽል ነው። በቅጽል መልክ እንዲያርገናል፣ ዘ ግሬተስት እንዲያርገናል፣ ቆንጆ ነው፣ ግሩም ነው የሚል መልእክቶች ጎላ ብለው ይሄን የሳቸው ስታይል ነው። በዛ መልክ ነው የቀረቡት እና በዛ ቋያ ነው ማየው ለማለት ነው።
እሺ እንግዲህ እስቲ ራሳችሁን ግምገማ ደግሞ እዚህ ጋር እንድትሰጡኝ ፈልጋለሁ። ፕሬዚደንቱ ቁጥሮች እየጠሩ ነው ሲናገሩ የነበረው የታከባቢ ለውጥ እንዳመጡ ነው በዝርዝር ሲናገሩ የነበረው። ከህዝብ ማቋያ ለምሳሌ የሥራ አጥነቱ ቁጥር ሲቀንስ በጥቁሮች በኩል በሂስፓኒክ አሜሪካን በኤዥያን አሜሪካን በኩል በታሪክ ታይቶ በማይታወቅ ሁኔታ ዝቅተኛ መሆኑን የአፍሪካ አሜሪካውያን ወጣቶች የሥራ አጥነት ቁጥር ዝቅተኛ መሆኑን የድህነቱ ደረጃ ዝቅተኛ መሆኑን የሴቶች የቅጥር ሁኔታ እንደውም እንዳሉት ባለፈው ዓመት ከነበረው የሴቶች አጠቃላይ ቁጥር 70% የተሸፈነው በሴቶች ነው ብለው ነበርና የሴቶች የቁጥር ሁኔታ ባለፉት 70 ዓመታት ታይቶ እንደማይታወቅ ነው የተናገሩት። የአርበኞች ወይም ቬተራንስ የሥራ ሁኔታ እጅግ የተሻለ እንደሆነ የአካል ጉዳተኞችም እንደዚሁ የምግብ እርዳታ ተጠቃሚዎች ቁጥር በኦባማ ጊዜ ከነበረው 7 ሚሊዮን አሁን 710 ሚሊዮን ፉድ ስታምፕ ወይም የምግብ እርዳታ የማይቀበሉ ሰዎች መኖራቸውን እና ሌሎችም ያነሷቸው ብዙ ጉዳዮች አሉ። የደሞዝ መጠን መጨመሩን ምን ያህል ሰራተኛ ወደ ስራ እንደገባ ይያሉ የገለጿቸው ብዙ ቁጥሮች አሉና እንደው በዝርዝር ሁሉንም ካነሳን ጊዜውን ለመቆጠብ ያህል ነውና እናንተ ስትመለከቱት ከዚህ አቋያ የትራምፕ አስተዳደር ፕሬዚደንት ትራምፕ ወደ ዋይት ሃውስ ከገቡ ወዲህ የአሜሪካ የምትገኙበት ሁኔታ ስቴት ኦፍ ዘ ዩኒየን ምንድነው ብላችሁ ታስባላችሁ እንደ ባለሙያ?
እዛ ከመሄዳችን በፊት ሰለሞን ትንሽ ሙያም ስለሆነ ይሄ ፕሪ ኤግዚስቲንግ ኮንዲሽን የሚሉትን ትንሽ
እሺ የጤናውን
ካትፈልገ ነበር የጤናውንና ፕሬዚደንት ክሊንተን ትራምፕ የተናገሩት ምናልባትም ትክክል እንዳልሆነ ለማሳየት ፈልጌ ነው። አንደኛው ኢንዲቪጁዋል ማንዴት የሚሉት ነገር ነበር አፎርደብል ኬር አክት ይሄ ኦባማ ኬር የሚሉት እሱን ያፈረሰው ትራምፕ ነው። ኢንዲቪጁዋል ማንዴት ማለት እንደምታውቁት ለዛኛው ሰው ያውቃል ሁሉም ሰው ጤናም ጤነኛም ሰው የጤና ኢንሹራንስ እንዲገዛ ማስገደድ ማለት ነው። ከዛ በኋላ በዛ በተገኘው ገቢ ይሄ ፕሪ ኤግዚስቲንግ ኮንዲሽን ያላቸውንም ሰዎች የጤና ኢንሹራንስ እነሱን መሸፈን ማለት ነው። ይሄንን በአንድ በኩል ካፈረሰ በኋላ ፕሬዝዳንት ትራምፕ ይሄ ኢንዲቪጁዋል ማንዴት አሁን ኢንሹራንስ መግዛት አሁን ግድ አይደለም፣ በኦባማ ኬር መሰረት ግን ግድ ነበር። ይሄንን ያደረገው ትራምፕ ነው። እንደገና አሁን ተመልሶ ፕሪ ኤግዚስቲንግ ኮንዲሽን ከበር አረጋለሁ ሲል ትንሽ የሚታመን አይደለም። አንደኛው እሱ ነው። ሁለተኛው ደግሞ ይሄ ቀረጥ ታሪፍ የሚሉት እሱ ትራምፕ ሲናገር ቅድም ምንድን ነው ያለው ቻይና ያስተካከልኩት በታሪፍ ነው እንደማለት እንደዛ ቻይና ተነጋገር ነው ተናገረው። እኔ ባልሆን ኖሮ ቻይና ልክ እንደዝሮ አሜሪካን ትበዘብዝ ነበር፣ እኔ ነኝ መጥቼ አቁሙ ብዬ ያስቆምኩት። ይሄንን ደግሞ ያረኩት እነሱ ቃል ላይ አሜሪካን ይበጣ ቃል ላይ ዋጋ በመጨመር ነው እና አሜሪካን ብዙ ገንዘብ ሰብስባለች ብሎ ብዙ ጊዜ ይናገራል ትራምፕ። እና ይሄ ደግሞ እዚህ ስቴት ኦፍ ዘ ዩኒየን ላይ የተደረገውና መሬት ላይ ያለው በጣም የተለያየ ነው። መሬት ላይ የአሜሪካን ካምፓኒዎች የአሜሪካ ምርቶች በተለይ ከሚድዌስት የሚድዌስት ገበሬዎች በጣም በጣም እየተጎዱ ነው በአሁኑ ጊዜ። ግን ያንን ፕሬዚደንት ትራምፕ እንደ ጥሩ ነገር አድርጎ ነው ሸረፍ አድርጎ ያለፈው። ሌላው ደግሞ ስቴት ኦፍ ዘ ዩኒየን በጠቅላላ እንዴት ታያላችሁ እንደዚህ እንደዚህ ብሏል የተባለው ሁልጊዜ እንደዛ ነው የሚባለው። አሁን ያለፈውን አመት ስሰማው ነበር ዛሬ እና ብዙ አሁን ዛሬ የተናገረው እዛ ላይ የተናገረውን ነበር። ለምሳሌ ስለ ሴቶች የተናገረውን እዛ ላይም ተናግሯል እና ጽፌ ነበር አንድ 6 ነው 7 የሚሆን አርዕስት ባለፈው አመትም እንደዚህ ያደርጋለሁ ብሎ የተናገረውን ደግሞ ዘንድሮም ተናግሯል። እና ምንድን ነው እኔ እንደመስለኝ ማለት ማድረግ የፈለጉት ይሄ ፕሬዚደንት ኢምፒች የተደረገው ልክ እዛ ቆሞ በተናገረበት አዳራሽ ውስጥ ነበር እና ኦልሬዲ ኢምፒች ደሆን ተከሷል። የእሱ ጉዳይ ሴኔት ውስጥ ነው እየታየ ያለው እና የሚያስፈልገውን ነገር በሙሉ እናርግ። የትራምፕን የሰውነት ቋንቋ ስታይ ኢምፒችድ የሆነ ወይንም የተከሰሰ ሰው አይመስልም፣ እንዲያውም የናቃቸው ነው የሚመስለው። ለናንሲ ፈሎሲ የተናደዱትም ለዛ ይመስለኛል። እነሱ የሰሩትን ነገር እንደ ትንሽ አሳንሶ እሱ ራሱን አገዝፎ ነው ያቀርበውና ያ ደግሞ ዲሞክራቶችን በጣም አናዷል እኔ እንደሚመስለኝ።
አንድ ሁለት ነገር እሺ መጣለሁ ፕሮፌሰር ብሩክ መጣለሁ።
ኢኮኖሚው ላይ ሁለት ነጥብ
አሁን እሱ ላይ ነው እኔ አሁን ያነሳቸው ያለ የጤናና የውጭ ግንኙነት እንደዚህ የንግድ ግንኙነቶች አሉ መለስ እንልባቸው አለ ነው ደሃ ላይ የሚል ሐሳብ ነበርኝ። ግድ የለም እንደሚመች አርጋችሁ ካነሳችሁት እናንተ ምንም አይደለም። የፕሮፌሰር መሐመድ እንዲጨርሱልኝ የምፈልገው ነገር ግን እዛ ላይ የተባለውን ሳይሆን እርሶ እንደ ምጣኔ ሀብት ምሁር እንዴት ነው የሚያዩት የዩናይትድ ስቴትስን የአሁን ሁኔታ? በርግጥ ፕሬዚደንቱ እንዳሉት ጠንካራ ነው ወይስ አይደለም?
በኢኮኖሚ ብቻ ትራምፕን ጀጅ ማድረግ ካስፈለገ ፖይንት አለው። ትራምፕ ራሱ ተናግሮታል፣ እኔን ከፈለጋችሁ እኔን ጥሉኝ ግን ኪሳችሁን አትጠሉም አይደለም አይነት አነጋገር ብዙ ጊዜ ይናገራል። እና ኢኮኖሚን የምንገመግምበት ቁጥሮች አሉ። ለምሳሌ የስራ አጥነት ቁጥር አለ፣ የዋጋ ግሽበት አለ፣ የኢኮኖሚ እድገት አለ። በተለይ እነዚህ ሶስቱ ፕሬዚደንት ትራምፕን የምንገመግማቸው ከሆነ በሶስቱም ትልቅ ማርክ ነው የሚያገኙት። አንኤምፕሎይመንት የስራ አጥነት 3.5% ነው፣ ሂስቶሪክ ሎ። ኢንፍሌሽን የዋጋ ግሽበት በ2-3% መሀል ነው ያለው፣ ያም ሂስቶሪክ ሎ ነው። ሶስተኛው ደግሞ የኢኮኖሚ እድገት ነው፣ ከ4% በላይ ነው በአሁኑ ጊዜ። እና በሶስቱም ትራምፕ ኤ ያገኛል በኢኮኖሚ። በሌላ ነገር በሱ ሁኔታ በሱ ጉራ ምናምን የሚጠሉ ሰዎች አሉ። ግን በኢኮኖሚ ብቻ ጀጅ የምናደርገው ከሆነ ኤ ነው የሚያገኘው።
እዚህ ላይ እሺ፣ ፕሮፌሰር ብሩክ
እሺ፣ አመሰግናለሁ። ብዙ ነጥቦች ተነስተዋል፣ ወደ ፖለቲካ ኋላ እንገባለን። ግን በኢኮኖሚው በአጠቃላይ እንደ ባጭሩ ጊዜ ሳልፈጅ ኢኮኖሚ በተመለከተ ብዙ አቺቭ ወይም ብዙ ምን ዴቨሎፕመንት እድገት እንዳለ ይታያል። ለምሳሌ ጋዝን እንኳን ብንወስድ ቤንዚን ማለት ነው፣ እዚህ ጋዝ ነው የሚባለው። የትራምፕ አስተዳደር ያደረገው ነገር ቢኖር ይሄ ማዕቀብ አለ፣ ኢንቫይሮንመንታል አሴስመንት ግምገማ ተደርጎ
የተፈጥሮ አካባቢ ግምገማ
ተፈጥሮ ኦፍሾር ኦይል ኤክስፕሎሬሽን የባህር ላይ ውስጥም ሆኖ አካባቢው ታይቶ ህዝብ ይኖርበት ምንት የሚለው ነገር በሙሉ አንስቷል። ከክላይመት ዩናይትድ ኔሽን ኮንቬንሽንም እንደምናውቀው ከፓሪስም አሜሪካ ብቸኛው ሀገር ናት ከ198 ሀገራት ዓለም ላይ ውድሮ ያደረገች ይወጣች እና የክላይመት እና ኢንቫይሮንመንታል ህጎችን ህግጋትን በሙሉ ውድሮ ስላደረገ አሁን ኦይል በሰፊው ነው አሜሪካን ሀገር ኤክስፕሎር የሚደረገው።
አዎ፣ መሪ አምራችና ላኪ ሀገር ሆናለች ብለዋል።
ከሱ ጋር ላይ እያይዞ ነው ከዓለም አንደኛ ሆኗል አሜሪካ በኦይል ፕሮዳክሽን በቀን የምታደርገው ከሳውዲ አረቢያም ከራሻም በተለይ ሳውዲ አረቢያ እና ሁለቱ ትላልቅ ብዙ ያወጣሉ ከዛ በላይ ሆኗል። ይሄን ረድቷል እና የጋዝ ፕራይስ ላይ ዋጋ ላይ በጣም ወርዷል። አሁን 2.20-2.25 ነው። ይሄ አንሀርድ ኦፍ ነው። 3.50-3.75 የነበረው በጣም እየወረደ አሁን 2.12 ነው ሰሞኑን። ይሄ በጣም የዛሬ 20 ዓመት ገደማ ያየ ነው ሂሳብ ነው ማለት ይችላሉ ከ20 ዓመት ወዲህ። ለዚህ ሃይድሮካርቦን ኮርፖሬሽኖች ላይ ለተሰማሩ ቢዝነስ ወይም ተቋማት ረድቷቸዋል። ፕሮፊት ማክሲማይዜሽንም ነው የመሳሰለው ነው እንደ ልብ ያለምንም ገደብ ያለምንም ሊበልክ ኢንቫይሮንመንታል አሴስመንት በቃ ስራ በአጭር ጊዜ መጀመርና በሚኒመም ሪስትሪክሽን በጣም ዝቅ ባለ እንትን መመሪያው በለዘብ ባለና ፍሌክሲብል በሆነ መሰረት ወደ ንግድ ይገባልና በዛ አኳያ ከሃይድሮካርቦን ኮርፖሬሽኖች ረድቶታል። ሌላ ማነሳው ነጥብ እና አንኤምፕሎይመንቱ ትክክል ነው። ኦባማ ነው የተጀመረው ይሄ ሁሉ ሪከቨሪ አሁን ወርዷል ቀጥሏልም ብሏል። ነገር ግን የሰዓት ክፍያን ካየን ስለ ሴቶች አንስተዋል አቶ ሰለሞን አንተ ማስምረህበታል። አሁንም ቢሆን አሜሪካ ነገር አንድ አሜሪካ ወንድና አንድ ሴት የሚያገኙት በሰዓት የሚከፈላቸው ሂሳብ አንድ አይደለም። ኦን አቨሬጅ 0.78 ሳንቲም ወይ 0.80 ሳንቲም ገደማ ነው አንድ ሴት የምታገኘው ተመሳሳይ ስራ እየሰራች። ይሄ ሁኔታ አለ። አንድ ሁለተኛ
በአንድ ዶላር ማለት ነው።
በአንድ ዶላር ሲታሰብ ይሄ ልዩነቱ አሁንም ይታያል። ሌላው ይሄ ምግብ ድጎማ የሚደረገው ፕሬዚደንቱ ያቀረቡት እና ኢንተሪከል ኤቪደንስ የሚያሳየው ትክክል አይደለም፣ ስህተት ነው ማለት አንድ 4 ሚሊዮን ልበል አካባቢው ዝቅ የሚል እንትን ራሳቸውን ይችላል የሚል ነገር አድርጓል። ግን ሪፖርቶች የሚያሳዩት ብዙ ደካማና ደሃ ቤተሰቦች የምግብ እርዳታ የሚሰፈርላቸው ልበል በኢትዮጵያ ትራዲሽናል ቋንቋ እነሱ በተመለከተ ያሰጣጡ ሁኔታ ሪስትሪክትድ ከመሆኑ የተነሳ በሾርት ሊስትድ ከሊስት የነጠሉ እየወጡ ናቸው እንጂ ሙሉ ለሙሉ ሳትስፋይድ ሆኖ ራሳቸውን ይችላል ማለት አያስደፍርም። አንድ ሁለተኛ አሜሪካን ሀገር ስራው በሶፍት ነው ይባላል። አዎ ግን ባንድ ስራ መኖር ሰው ትግልና ፈተና ይሆነበት ነው። ስለዚህ አንድ ስራ ብቻ ሳይሆን ሁለት ተኩልም በፓርታይም በሆነ ሁኔታ ነው ሰው ሰርቫይቭ የሚያደርገው የሚተዳደረው። ይህም ሁኔታ አለ እና ህይወትን በተመለከተ ሌላ ማነሳው ነገር አሁን አንድ ሰራተኛ የሚከፈለው ሂሳብ በየሰዓቱ ጨምሯል የሚሉት ፕሬዚደንቱና በፌደራል ደረጃ የመጣ አይደለም እስከማውቀው ድረስ። ለምሳሌ ፕሮግሬሲቭ እና ተራማጅ የሆኑ ስቴቶች እንደ ካሊፎርኒያ፣ እንደ ዋሽንግተን ሲያትል ዋሽንግተን የመሳሰሉ ፓሲፊክ ስቴቶች በጣም ኦሪጅን ፕሮግሬሲቭ ከመሆናቸው የተነሳ ኦር ማሳቹሴትስ በምስራቁ ሚድ አትላንቲክ የሚኒመም አወርሊ ዌጅ በተመለከተ
የሰዓት ክፍያ ማለት ነው
አንድ
ዝቅተኛው
ከፍ ያደረጉ አሁን ካሊፎርኒያ እንግዲህ እስከ ወደ 15 ገደማም በሰዓት እየደረሰ ነው። እርግጥ ካሊፎርኒያ ኑሮ ውድነቱም እንዳለ ሆኖ የስቴቶቹ ድክመትና ስቴቶች በስቴት ደረጃ የሚካሄደው ፖለቲካ እንቅስቃሴና ፍክክር ያመጣው ለውጥ ነው ባይኔ እና እሳቸው እንዳቀረቡት አይደለም የሚል አስተያየት ለመስጠት ነው። የቻይናው ተብራርቷል። የአሜሪካ ገበሬዎች ናቸው ከቦሎቄ አምራቾች ጀምሮ ከጥራጥሬ አምራቾች በሙሉ ከኦሃዮ ጀምሮ ታች በሙሉ ሚድዌስት ሎር ኔብራስካ በሙሉ ተጎድተዋል። መንግስት ገበሬዎቹ ችግራቸውን አሜሪካ መንግስት እንደሚያደርገው ድጎማ ያሰጣቸዋል ያልሸጡት እህልና ውጤቶች። በዛ መሰረት በትረምፕ አስተዳደር ለገበሬዎች የሚሰጠው ድጎማ ስካይሮኬት ነው ያደረገው። በጣም ነው የወጣው። ለምን? የገበሬዎቹን ችግር ለመሸፈን እና እነሱንም ድጋፍን ብዙ ስለሚገኝ ከነሱ ደጋፊዎችም ስለሆኑ እነሱን ዝቅ ለማድረግ የተደረገ ነገር ነው ስትራቴጂ ነው በባይኒንግ። እንግዲህ በኢኮኖሚው ብዙ ማለት እንችላለን። ቮኬሽናል ትምህርትም አንስተዋል። ቴክኒካል እና ቮኬሽናል ግን ተደጋግሞ በቃል ደረጃ ነው። ተግባር ላይ መሬት ላውርዶ ግን ጭብጭ ሆነ ፕሮግራሞች ፕሮጀክቶች እና ገንዘብ ተመድቦ በሰፊው ሲካሄድ ብዙ አልታየም።
አሁን ኮንግረሱን ጠይቀዋል ለዚህ ጉዳይ ገንዘብ እንዲመድቡ
ጠይቀዋል። አዎ ለሱ ሳይሆን እንደውም ሌላ ፕሮጀክት 50 ሚሊዮን ብር ነው ያሉት ለተማሪዎች መሰለኝ ለወጣት ሴቶች። ግን አሜሪካንን ለሚያህል ስኮላርሺፕ አመሰግናለሁ አሜሪካን የሚያህል የሰማይ ስባሪ 330 ሚሊዮን ህዝብ ያለው ከዓለም ሶስተኛ በፖፑሌሽን 50 ሚሊዮን ጠብታ ይመስለኛል ባህር ውስጥ በቢሊዮን ኤክሰስ ማለት አይደለም ግን በጣም እንደ አልሸሹም ዞር ያሉ ነገር ትንሽ አንድ ፊገር ሰጥተህ ያ ችግሩን ይቀርፈዋል ሙሉ ለሙሉ ወይ በከፊል ሊሆን ይችላል ሙሉ ለሙሉ የሚል አስተያየት የለኝም። እና አንድ ደግሞ ሌላ የሚገርም ነገር አንድ ትሪሊዮን ዛፎች ለመትከል የሚል ፕሮጀክት ሁለታችሁም ካስታውሱ እንደሆነ ንግግራቸው ላይ
ኢኒሺየቲቭ ደም በአሜሪካን ባለም ዙሪያም ብለዋል።
ባለም ዙሪያ ይሄ መቼም የሚያስደስት ነው ግን እንዳፋቸው ያድርገው እንደተለመደው ቃል ወርውሮ እንትን ለማለት ነው ዞሩን ለማለት ነው ወይስ ሪሊ በተግባር በጭፍ ለመያዝ ይሄን ጉዳይ ይሄ ይጠቅማል። ኢንፍራስትራክቸርንም ለማሳደግ በኢኮኖሚው ስራም ለመፍጠር ይኸው 3 አመታቸው ነው በሰፊው የሚናገሩት ሁኔታ ነው። ግን ብዙ ባጀት እንዳየ ነው ኢንተርስቴት ፌደራል ሃይዌዎች አንዳንድ ስቴቶች ዋና ዋናዎች ተሰርተዋል ግን በቂ ሂሳብ እንዳልኖረ ነው። ለምንድን ነው ይሄን የምለው? እሳቸው ዝም ብሎ በባዶ ለመውቀስ ሳይሆን ሚሊተሪውን ስናይ ተናግረውታል መከላከያውን በሴኩሪቲ እና መከላከያ ይሄ ነው የማይባል ገንዘብ እየተመደበ ነው። እንግዲህ ይሄ ብዙ ድጋፍም አግኝቷል ከግራም ከቀኝ ፖለቲካ አራማጆች።
አዎ 2.2 ትሪሊዮን ዶላር ነው ያፈሰስኩት ብለዋል።
አብሶሉትሊ። አዎ ይሄ ግን እንደገና ደግሞ ይሄ ነው የማይባል መሳሪያ አሜሪካ ሰራው ሲታጠቀ ነው ስፔስ ፎርስም እንደሚቋቋም ያው ዛሬ ኦፊሻል ሆኗል። በፊትም ተናግረውታል ኦፊሻል ነው ይቅርታ ዛሬ ደግሞ አስመረውበታል።
አዎ ተቋቁሟል ያሉት እንደው
ተቋቁሟል። አዎ በጀት የኢርማሴ እየተደረገ ነው። ከማርስ ላይ ሰውን ለማሰማራት ምኞት እንዳላቸው እንደ ኬኔዲ ካይንድ ኦፍ አባባልና ፕሮጀክሽን ወደፊት የማየት ሁኔታንም ዛሬ አስመረውበት አስቀምጠዋል።
የመጀመሪያዋን ሴት ጨረቃ ላይ ማረፍና ማርስ ላይ
ከጨረቃ ወደ ማርስ ለማድረስ ይሄ እንግዲህ የአሜሪካ ይሄ ነው የማይባል ወሰን የሌለው ኢኒሼቲቭ እና ሁልጊዜ ቦልድ የሆነ በጣም ከጊዜ ተራምዶ የሚሄድ አስተሳሰብ እና ይሄ ብዙ ሰው በሳይንሱም በምኑም ዓለም ያለ የሚደግፈው ይሆናል ባይ ነኝ።
እሺ እስቲ ፕሮፌሰር ብሩክ
አንድ ነጥብ ላይ እዚህ ላይ መርሳት የለብን ኢኮኖሚስ እናነሳ ዴፊሲት አለ። ብዙ ጊዜ ባጀቱ በፈጠነ ሁኔታ በኦባማ ጊዜ የወረደው የባጀት ኢምባላንሱ አሁን በከፍተኛ ደረጃ በፈጠነ ሁኔታ በጣም እየመጣ ነው እየጨመረ ነው
ክፍተቱን ነው የሚሉኝ።
አዎ ይሄ መታወቅ አለበት ነው ማለት ነው።
እሺ እንግዲህ ቀደም ፕሮፌሰር መሐመድ ባስቀመጡት መንገድ እርሱም እንዲያዩልኝና እንዲያስቀምጡልኝ ልክ እሳቸው ኤ ብለው እንዳስቀመጡት ሁሉ እርሱም እንዲያስቀምጡልኝ የምፈልገው ከፖለቲካም ጋር የተያያዙ አንዳንድ ነጥቦችን አንስተዋል። የህግጋት መውጣት አለ። ለምሳሌ የወንጀል ህግ ማሻሻያ ነገር አንስተዋል። የታክስ ህግን አንስተዋል። እና ከዓለም አቀፍ ግንኙነትም አኳያ ያደረጉ ያሉትን ከሽብር ፈጠራ ጋር ሲያደርጉ የነበሩትን ያደረጓቸውን ስራዎች አይሲስን ከማጥፋት ወይም ደግሞ ከይዞት ከነበረው ግዛት የማውጣትና መሪውን ከመግደል ጀምሮ ያደረጉትን ነገር ከአፍጋኒስታን ጦራቸውን እንደሚያወጡ ተናግረዋል። እንዲህ አይነት ነገሮችን በሀገር ውስጥም እንደዚሁ የዘሩን ሚዛን በተመለከተ ለማስተካከል ያደረጓቸውን ጥረቶችና የተሳካላቸውን ሁሉ ተናግረዋል። እና ከዚህ አኳያ ሲታይ የአሜሪካ አሁን የምትገኝበት ሁኔታ ስቴት ኦፍ ዘ ዩኒየን ተመልሰን እሱ ላይ ነው የምናርፈው፣ በእርሶ እምነት ምን ያህል ጠንካራ ነው? እርሳቸው እንዳሉት ከምንም ጊዜ በላይ ጠንካራ ነው ወይስ እርሶ ሌላ አስተሳሰብ አለ?
የአሜሪካ
በማርክስ እንዴት ያስቀምጡታል? አሁን ፕሮፌሰር መሐመድ እንዳስቀምጡት
የፎሬን ፖሊሲ የውጭ ግንኙነት
በአጠቃላይ ከፖለቲካና ከውጭ ግንኙነት አኳያ
በጣም ጥሩ። እንግዲህ አንድ አትሊስት 4-5 ነጥቦችን ማስቀመጡ ጠቋሚ ይሆናል በዚህ ያን ለመመለስ እኔ በዲፌንስ እና በሚሊተሪ በደንብ ሪሊ ቢ ፕላስ ነው ብለው እንደ ልበልህ እንደ ቀዳሚ ኮንሰርቫቲቭ ሪፐብሊካን ፕሬዚደንቶች ሚስተር ትራምፕ ዲፌንስ ላይ በተመለከተ ወደኋላ አይሉ። ገንዘብ መመደብም ሆነ አዳዲስ መሳሪያ ሰራዊት እንዲታጠቅ የመሳሰለውን ነገር ወደኋላ አይሉ። ብዙ ጊዜ ዲሞክራቶች ሲሆኑ ገንዘቡንም ያወዳደሩ ፕራዮሪቲ እየተመረጠ ይሄ በዚህ ጊዜ መልሳቸው ግን ሞሮለስ የተጠየቁትን ልበልስ ከፔንታጎን የሚመጣ ጥያቄ በደንብ ምላሽ ይሰጣሉ እና እንደው ቢ ፕላስም ሊያንሳቸው ይችላል ወደ ኤም ሊጠጉ ይችላሉ የሚል አስተያየት ነው የሚሰጠው። ይሄ በብዙ ታይቷል። ከዛ ውጭ ግን ከሀገራት ጋር የተመለከተ ባይላተራል እና መልቲላተራል ዛሬ ለዩናይትድ ኔሽን አላነሱም። ለምሳሌ እሱ ላይ በጣም አሜሪካ እና የተቀረው ዓለም ማይጣጣም አካሄድ ነው። ለዩናይትድ ኔሽን ያላቸው አስተሳሰብ እና አመለካከት በጣም ጫን ያለ ነው። በተለይ ባጀቱን በተመለከተ የተባበሩት መንግስታት 25-27% በመቶ አሜሪካ ነው ኮንትሪቢዩት አስተዋጽኦ የምታደርገው። በጂዲፒ የተወሰነ ፎርሙላ እና ቀመር አለ። ያን በተመለከተ ሪቨርስ ለማድረግ እየጣሩ ነው። ዩናይትድ ኔሽን ዝም ብሎ ጊዜ የሚያባክን ገንዘብ የሚያባክን ተቋም ነው የሚል ባይ ናቸው። ለአሜሪካ ጠቀሜታው ብዙ ጉልህ ነገር የለውም ይላሉ። ይሄን አልተነሳም ዛሬ። ኔቶን በተመለከተ አንስተዋል እንዳሉ ፍነት ነው። እቺን 3 ዓመት ወዲህ የኔቶን አባል ሀገራት ተጽኖ በማድረግ በፓብሊክሊ እየወረፉ እኛ እናንተን መሸከም አቃተን ወጪውን እኛ ብቻ ነው የምንሸከመው በሚል ጀርመኖችን፣ ፈረንሳይን፣ ጣሊያንን፣ እንግሊዝን፣ ሌሎችንም የኔቶ አባላት ካናዳን ሳይቀር በመወረፍ በምክር ቢሆን ጥሩ ነው በመወረፍ ደረጃ ነጥባቸውን 2.6-2.5 ባጀት እንዲሸከሙ የሚያደርገው ነገር በተጽዕኖም ሆነ በምን ተሳክቶላቸዋል በሚገርም ሁኔታ እኔም ራሱ ከጠበቅኩት ውጪ ነው። እዛ ላይ ነጥብ ያሰጣቸዋል ማለት አሁንም ይቀራል። ግን አውሮፓውያኖች ሀገሮች በህብረት የሚያደርጉት አስተዋጽኦ በጣም ከፍ ብሏል እና ለአሜሪካ ላይ ያለው ጫና ብቻዋን አሜሪካ የመሸከሙ ሁኔታ እየቀነሰ መጥቷል ማለት ነው። ይሄ ማለት ፈልጋለሁ አፍጋኒስታን ላይ ለሎንገስት ወር ያው ረጅሙ ጦርነት ነው እንወጣለን የሚሉት እንግዲህ 3 አመት ነው እንወጣለን ሲሉ ነገር ግን ሲወጥ አሜሪካ ስትወጣ በምን አይነት ሁኔታ ነው የሚለውን አሁንም ጥያቄውን አልመለሱም። ለታሊባን አስረክበው ነው የሚወጡት ወይስ እንዴት ሊያደርጉ ነው? እንደምታውቁት በሚስጥር ከታሊባን አመራሮች ጋር ውይይት ተደረገ ነው። የታሊባን መንግስት ከሴኩላር ፓርቲዎችና መሪዎች ጋር አፍጋኒስታን ካሉት ጋር በህብረት የኮሊሽን ጣምራ መንግስት እንዲመሰረቱና ስልጣን እንዲረከቡ ይሄ ነገር አልተቋጨም። ታሊባን ለስልጣን ሊበቃ ይችላል እዛ ላይ አሜሪካ እንግዲህ ግልጽ ሆነ አቋም በኦባማ ጊዜ ተጀመረ ነው አሁን ብዙ ገፉበት አይመስልምና እሱ በእንጥልጥል ነው እሱ ብዙ ማርክ አያስፈታቸውም ግን አይዲያውን አንስተዋል ማለት ይችላል። ሌላ የሚገርም ሁኔታ ኩባን ነው። ኦባማ ለመጀመሪያ ጊዜ ከ57 ዓመት ልበልህ በኋላ ኩባ ላይ ይሄ ነው የማይባል ኢኒሼቲቭ ወስዶ ሂስቶሪካል ታሪካዊ ሆነ ውሳኔ ኩባ ላይ ወስኖ ነው ኮንግረስን እንዲጋንት ብሎ የሄደው። ይሄንን በሚገርም ሁኔታ ዲዝማንትል አድርገውታል ማለት ይችላል።
በታክተውታል
አዎ አሁን ሪቨርስ ቀልብሶታል ሪቨርስ ያደርጉት ኩባ ላይ በግልጽ አስቀምጧል። ይሄ በጣም እንግዲህ በተወሰነ መልኩ አሜሪካን ይጎዳል ማለት አንድ ሀገር ናት አሜሪካ ግን በአለም ኮሚኒቲ ኦፍ ኔሽንስ ውስጥ ብዙ ላቲኖች ላቲን አሜሪካንስ ሴንትራል አሜሪካ ያሉ ያው የአሜሪካ ተጽዕኖ አሁንም አልጠፋም እየቀጠለ ነው በኩልነት አንታይም። አሜሪካ አንድን ሀገር የፈለገው ኢኮኖሚክ እና ኢዲዮሎጂካል ኢኮኖሚክ ፖለቲካል ስርዓት ይኖራት አሜሪካ ካሰበች ውጪ ከሆነ ተጽዕኖ ታደርግብናለች የሚለው ነገር ውስጥ እየገቡ ነው። ሌላ ቬኔዙዌላ ነው አቶ ሰለሞን ቬኔዙዌላን አንስተዋል። ቬኔዙዌላን በተመለከተ በሚገርም ሁኔታ እንግዲህ በአለም አቀፍ ህግ የአንድ ሀገር ሉዓላዊነትን መዳፈርና መጋፋት አሜሪካን ብትሆን ጥንቃቄ ነው። ለምሳሌ ሌሎች አስተዳደሮች ሊያረጉሽም ፕሬዚደንት ኦባማም ሊያረጉት ይችላሉ። እሳቸው ግን የተቃዋሚውን ጉይዶን ነው ጠርተው ሰገነት ላይ ተቀምጠው ቁጭ በል ተነሳ ተብሎ ይሆላችሁ ይሄ ነው የተቃዋሚዎቹ መሪ አላረለ ነገ
እንደውም ሚስተር ፕሬዚደንት ነው ያሉ ሲ አድሬስ የታሯቸው ነበረው ግን አሜሪካ ቀደም ብላም አዎ ቀደም ብላም ወቀና የሰጠችው ለሳቸው ነው።
ይሄ እንግዲህ አሜሪካንን እንደምትልሚናት እንደ ፎርነር ማለት ጥቃት የሚጠነቆለው እንግዲህ አሜሪካ ከዳርም ከውስጥም ሆና የፈልገችውን ሰው ወይ ድርጅት ስልጣን ላይ ተቀምጣለች የሚለውን እንግዲህ ስሞታ እንደገና ጠፍቶ ነበርውን እንደገና ያጎሏልና በግልጽ እስከ ፕሬዝዳንት ይያሉ የፍሳቸው ምኞት የፍሳቸው አስተዳደር እኚህ ሰውዬ ስልጣን ላይ ማዱሮን ተለውጠው አሁን ያለውን ፓርቲ ሻቬዝ የሻቬዝ ምክትል ሆነው ተከትሎ ፕሬዝዳንት ሆነው እስካሁን ያገለግሉትን እሳቸው ወደ ጎን አድርጎ በሌላ ለመተካት ያለ ሁኔታ መሆኑን በግልጽ ያሳያል። እዚህ ላይ እንግዲህ አሜሪካ ፎሬን ፖሊሲ አሁንም ኮታንኮት ኢንተርቬንሽኒስት ነው የምንለው ማለት ጣልቃ ገብነትን የማራመድና የማስፈር ሁኔታ እናያለን። ይሄ እንግዲህ የራሱ የሆነ ጠንቅ አለው። እርግጥ ኮንሰርቫቲቭ ኤሌመንቶችና የአሜሪካን ብሔራዊ ጥቅም እናስጠብቃለን ነው የሚሉ ወደ ቀኝ አስተሳሰብ ያላቸው ቢያስደስትም ቅሉ በዓለም ዘንድ ኢቨን በአውሮፓ ሆነ በካናዳ ዘንድ ምን ያህል ተቀባይነት አለው በተጨማሪ በላቲን አሜሪካ ህብረተሰብ ውስጥ የሚለውን ይጭራል ለማለት ነው። ሌላ ኢራክን አይ ቲንክ አንስተዋል። የሚገርም ነገር አንድ ላቁም አረዘምኩት ሰሜን ኮሪያን አላነሱም። ለምን ብለህ
አዎ ያላነሷቸው ሀገሮች አሉ እሱ ላይ እመጣለሁኝ። አዎ
አዎ እሱ ግን የሚታሰብ ነው ምክንያቱም የሱቅ ደብዳቤ ሁለት መሪዎች መካከል የተለዋወጠ በግጽታቸው እንዳስቀመጡት አሁን ምንም ጠብ ሳይል ያለፈ ሁኔታ ነው። የሰሜን ኮሪያው መሪ አምርረው የፈለጉትን አላገኙም። ሚስተር ትራምፕም ይሄን አላማ ይብሉ የተነሱት አላማ በግልጽ ተግባራዊ ሆኖ ፍሬም ሳያሰራ እንዲቀጭጮ ነው የጠፋውና አይ ቲንክ ያንን ጉዳይ ላለማንሳት መርጠው ልክ እንደ ኢምፒችመንቱ ማለት የሰሞኑን የተከሰሱበትን ሁኔታ በዛው ቤት ውስጥ በዛው ቻምበር ውስጥ ያለው ሁኔታ ማንሳት ያልፈልጉበት ምክንያት ያው ማንሳት ማለት የራስን ጉድፍ ስለሚሆን በዛ መልክ ሰሜን ኮሪያንም እንደ ሌሎቹ እንደ ቬኔዙዌላ እንደ ሽልማት ድረስ ላይ ማረግ ይባላል ማረግ የማይቻል ሁኔታ ላይ ስለሆነ ወደ ጎን አርገው ያስቀመጡትና ያለፉን ጉዳይ ይመስለኛል። በዚህ ላቁ
እሺ መቼም ሊያነሱ ይችላሉ ተብሎ በዚህ ንግግራቸው ውስጥ የሚታሰብ የነበረ ለምሳሌ እንደ ሩሲያ አይነት ሀገር አለች በብዙ ነገር ስማ የሚነሳ ከራሳቸው ኢምፒችመንት ጉዳይ ጋርም የሚነሳ ዩክሬንም ጉዳይ አለ እንዳሉት ያላነሷቸው የሚጠበቅ የነበሩ ግን አገሮች አሉ። በተለይ ግን አፍሪካን አላነሱም። አስተዋውቁም ስለ አፍሪካ ምንም ብለው አያውቁም እስካሁን ድረስ ባለውም ንግግራቸውና ወደዛ ጉዳይ ከገባን አይቀር ምንድነውስ በአፍሪካ ላይ ይሄ አስተዳደር አለው ብላችሁ የምታስቡት
ማንን ነው?
ፕሮፌሰር መሐመድ ከርሶ እስቲ ልጀምር።
ኦኬ እዛ ላይ ሳልሄድ አንድ አራት ነጥብ ላይ ትንሽ አጭር እንትን ልስጥና ወደዛ ሄዳለሁ። አንደኛው ፕሬዚደንት ትራምፕን ጀጅ የማደርግበት እኔ አንደኛው ቅድም እንዳለው የኢኮኖሚ ጉዳይ ነው። ኢኮኖሚ ስንል ሪፐብሊካኖች ምርጫ ያደርጋሉ፣ ኢኮኖሚ እድገትና ለምሳሌ የአካባቢ አየር ሁኔታ ሁለቱ ትሬድ ኦፍ አለ እና ምርጫ ማድረግ አለበት እና እሱ የመረጠው
በሁለቱ መካከል አንደኛውን
አንደኛው ሲያድግ ያኛውን ይጎዳል እንደዛ ስላለ እነሱ ጊዜ ምርጫ ያደርጋሉ። የሚመርጡት የኢኮኖሚን እድገት ነው። ሁለቱን ነጣጥረን ማየት የሚያስፈልግ ይመስለኛል። አንዱ ከአንዱ ይበልጣል ማለት ሳይሆን ሁለቱ ትንሽ የተለያዩ ነገሮች ናቸው።
አዎ ቀደም ሲልም በምርጫዎቻቸው ላይ እንደዚሁ ሲሉ ቆይተዋል። እሳቸው ገና ለገና ንጹህ አየር አመጣለሁ ብዬ ስራ አላጠፋም ሲሉ ነበር።
ትክክል ትክክል። ያንን እንደዛ ማየት አለብን። እኔ በኢኮኖሚ ኤስ ሰጣቸው ኢንቫይሮንመንታል ዳሜጅ አላደረሱም ማለት አይደለም፣ ግን ምርጫ አድርገዋል። እነሱ የመረጡት የኢኮኖሚ እድገት ነው። አንደኛው እሱ ነው። ሁለተኛው ደግሞ አንጻራዊ ነው። የኢኮኖሚ እድገት የዋጋ ግሽበትና ስራ አጥነት መቀነስ አንጻራዊ ነው እና ፕሬዚደንት ትራምፕ ሁሉንም ነገር አድኗል ነው አላዳንም፣ ግን በአንጻሩ ኢኮኖሚ እያደገ ነው፣ የዋጋ ግሽበት በጣም ትንሽ ነው፣ ስራ አጥነት ትንሽ ነው እና ቁጥር አለው። ይሄንን አክቹዋሊ ጀጅ ማድረግ እንችላለን። የኔ ኦፒኒየን ወይንም ደግሞ የኔ ሐሳብ ሳይሆን የምንመዝንበት ቁጥር አለ እና በዛ ቁጥር ስትመዝናቸው ጥሩ ፐርፎርማንስ አላቸው። ሁለተኛው ደግሞ ሄልት ኬር ነው፣
የጤና ጥበቃ።
ጤና ጥበቃ በጤና ጥበቃ አክቹዋሊ እኔ መጥፎ ስኮር ነው የምሰጣቸው። ምክንያቱም ኦባማ ኬር ይሄ ቅድም የጠቀስኩት ኢንዲቪጁዋል ማንዴት የሚሉት ጤናማ ወጣቱም የጤና ኢንሹራንስ እንዲገዛ ማስገደድ እና ከዛ የሚገኘውን ብር ወስዶ የጤና ኢንሹራንስ ለህመምተኞች መግዛት ነበር ኦባማ ኬር ወይንም ደግሞ አፎርደብል ኬር አክት። ያ ነው የጀርባ አጥንቱ። ያንን ማፍረሱ ትራምፕ ኦባማ ኬር ወይንም አፎርደብል ኬር አክት እንዳይቆም ነው ያደረገው እና በዛ ምናልባት ሲ ማይነስ ወይ ቲ ነው የምሰጠው በጤንነት በጤና ጥበቃ። ሶስተኛው ደግሞ ትምህርት ነው። በትምህርት ብዙም ሙቭመንት የለም፣ ብዙም ለውጥ የለም በትምህርት በተለይም በከፍተኛ ትምህርት ማለት ነው። ከፍተኛ ትምህርት የመንግስት እዳ የመንግስት ብድር እና ብዙ አይነት የፌደራል ፕሮግራሞች አሉ። ከፍተኛ ትምህርትን መማር የሚፈልግ ሰው እነዚህን ተጠቅሞ መማር ይችላል። ያንን ብዙም አልቀየረውም። ግን እኔ የጠበቅኩት እንደ ፕሬዚደንት ቡሽ አይነት ኖ ቻይልድ ሌፍት ቢሃይንድ የምታስታውስ ነው፣
ማንም ልጅ
ወደኋላ እንዳይቀርና ሁሉም የአሜሪካ ህጻናት ትምህርት እንዲያገኙ ፕራይመሪ ኤጁኬሽን እንዲያገኙና የትምህርት ኳሊቲ ደግሞ የትምህርት ጥራት እንዲሻሻል ብዙ ጥሩ ነበር ቡሽ። ግን ትራምፕ ምንም በዛ በኩል ምንም አይነት እንቅስቃሴ አላየንበትም። እነዚህ ወሳኝ ነገሮች ናቸው። አራተኛው ደግሞ ፎሬን ፖሊሲ ነው፣ የውጭ ጉዳይ። የውጭ ጉዳይ ስናይ ቅድም እንደተጠቀሰ ሁሉ ቦታ ነው ትራምፕ ከቻይና ጋር ምን አይነት የውጭ ጉዳይ ግንኙነት እንዳለው ስታይ፣ ከሰሜን ኮሪያ ጋር ምን አይነት እንደሆነ ስታይ፣ ከመካከለኛው ምስራቅ በተለይ ከሲሪያ የአሜሪካን ጦር ሲያወጣ ብዙ የምንሰማው ምንድን ነው? ትራምፕ አማካሪዎቹን እና የጦር አዛዦቹን አያዳምጥም፣ አይሰማቸውም እና የፈለገውን ነገር ነው የሚያደርገው ነው የሚባለው እና መሬት ላይ የምናየውም ያ ነው እና የአሜሪካን የውጭ ጉዳይ በጣም ዲስኦርጋናይዝድ የሆነ በትራምፕ ፕሬዚደንሲ በጣም ያልተደራጀ መላቅቱ የማይታወቅ አይነት የውጭ ጉዳይ ግንኙነት ነው ያለው። ጥያቄ ስለ አፍሪካ ነው የጠየቅከኝ። ስለ አፍሪካ አልጠቀሰም ትራምፕ። ለምን እንደሆነ መገመት ይቻላል። የምታስታውስ ከሆነ ሰለሞን የዛሬ 5 ዓመት ነው 4 ዓመት በምርጫ ጊዜ ሁሉም ሰው ሂለሪ ታሸንፋለች ብሎ ደምድሞ ነበር ያስቀመጠው እና ስጠይቀኝ የምታስታውስ ከሆነ ትራምፕ ያሸንፋል ነው ያልኩ። አብሹታት ያንን ነገር ለምንድን ነው ያልኩ? እኔ ጠንቋይ ሆኜ ሳይሆን ዛሬ ሜዳል የተሸለመው ሰውዬ ራሽ ልምቦ እዛ ቆሙ። እነሱን ስታዳምጣቸው የአሜሪካን ስፒሪት የአሜሪካ ህዝብ ሪሊ ምንድን ነው የሚያስበው? የአሜሪካ ህዝብ ማጆሪቲው አብዛኛው አብላጫው ነጭ ነው እና ይሄ ናሽናሊዝም አለ እነሱ የሚኮተኩቱት በሬዲዮ ማታ ማታ ኤር ዌቭ በጣም የተጨናነቀ ነው በዚህ በወግ አጥባቂዎች ወሬ ማለት ነው። እና እነዚህ ሰዎች ፕሬዚደንት ትራምፕን ለማስመረቅ ትልቅ ሚና ነው የተጫወቱት። ዛሬ የተሰጠው ሽልማትም ለራሽ ልምቦ የዛ ክፍያ ይመስለኛል እኔ። እና እነሱ ደግሞ ነገሮችን አሁን ኮኔክት ማድረግ በጣም አስፈላጊ ነው። ስለ አፍሪካ ምን አይነት እይታ እንዳላቸው ማወቅ ያስፈልጋል። አፍሪካን እንደ ብዙም የአሜሪካን ፎሬን የውጭ ጉዳይ አጀንዳ አድርጎ አያዩት። ጠባብ ናቸው ነጭ ስለሆኑ ነው ማለትም አልፈልግም። ምክንያቱም ያ የሰረፍ አባባል ነው። ነገሮችን ውስጥ ገብቶ ለምን እንደሆነ መረዳት የማይፈልግ ሰው እነዚህ ዘረኞች ስለሆኑ ነው ብሎ ደምድሞ ያቆማል። እንደዛ ማለት ማድረግ አልፈልግም። ግን እነሱ በእንትናቸው በፖሊሲያቸው አፍሪካ ሁልጊዜ ባክበርነር ወደኋላ ናት። ትንሽም የአፍሪካን ጉዳይ ወደፊት ያመጣው ከሪፐብሊካን ፕሬዚደንቶች መካከል ጆርጅ ደብሊው ቡሽ ነበር። በኤድስ በኩል ትልቅ እርዳታ አድርጓል ጆርጅ ቡሽ። አፍሪካ ባህላቸው አፍሪካ የሪፐብሊካኖች አጀንዳ አይደለም። እንደዛ ነው እኔ የማየው። እና ለመጥፎ ነገርም ላይሆን ይችላል። ግን ፕሬዚደንት ሁሉም ፕሬዚደንት አድቫይዘር አለው፣ የሚመክረው ሰው አለ፣ ንግግሩን የሚጽፍለት ሰው ሌላ ሰው ነው። እነዚህ ሰዎች ደግሞ አፍሪካ እንደ አጀንዳ አድርጎ አያዋትም። ንቀትም ሊሆን ይችላል፣ ባያስም ሊሆን ይችላል፣ ኮምቢኔሽን ኦፍ ሜኒ ፋክተርስ እና ለዚህ ነው እኔ አፍሪካን ያልጠቀሰው የሚመስለኝ። ምክንያቱም ይሄን ንግግር እሱ አልጻፈውም። ግን ስለ አፍሪካ ጻፉ ማለት ይችል ነበር። የእሱም አጀንዳ አይደለም፣ የመካሪዎቹም አጀንዳ አይደለም። እና ንቀት አለ አፍሪካ ላይ አሁንም ሂስቶሪካል የሆነ ንቀት አለ። ለዛ ነው አፍሪካ የታለፈው። የሰሜን ኮሪያ ጥሩ የሚለው ጥሩ ነገር ስለሌለ ነው ዝም ብሎ ያለፈው። የራሻ ደግሞ ከኢምፒችመንቱ ጋር ስለሚያያዝ ነው። ይሄ ይገባናል ለምን እንዳልተናገረ። የአፍሪካ ግን ሴፍ የሆነ አንድ ሴፍ የሆነ አጀንዳ ቢኖር የአፍሪካ ጉዳይ ነው። ሪፐብሊካኖቹም ዲሞክራቶቹም መስማማት የሚችሉበት
እስካሁን ድረስም እየተስማሙ ነው።
እዚህ ላይ በጣም ያሳዝናል። ስለ አፍሪካ ምንም ነገር ሳይናገር ማለፉ እኔ ጠብቄ ነበር። ግን ብዙም የሚያስደንቅ አይደለም እነሱ ስለ አፍሪካ አለመናገራቸው።
አንድ ነጥብ እዚህ ለአፍሪካ ላይ አንድ ነጥብ ብቻ እንትን ብል፣ እኔ አፍሪካ ላይ ብዙም አልጠበቅኩም። ግን የጠበቅኩት ነጥብ አንድ ነበረ። እሱም አባይን በተመለከተ ያው ቅርብ ጊዜም ፕሬዚደንቱ እንትን ብለዋል ማለት ግብጽ ኢትዮጵያና ሱዳንን የማገናኘትና እንዲነጋገሩ የማድረጉ ሁኔታ አትሊስት እንዲ ነው እያረግን ነው እየሞከር ነው ብለው ያቀርባሉ አትሊስት ባጭሩ የሚል ግምት ነበረኝ። ግን ያልሰማ ነው። ያው ብዙ አመታችን ነው እንደምተነጋገር ነው። አፍሪካ የእሳቸው ፕራዮሪቲ አይደለም። የእሳቸውን ያስተዳደራቸው ቅድሚያ እንትኖች አይደሉም። እንግዲህ በዛ መልክ ነው እንግዲህ የምናየው።
ያው ግን በአንዳንድ መድረኮች ላይ ፖለቲከኞች ለእሳቸው ቅርበት ያላቸውም ሰዎች አፍሪካ የእምቅ የሆነች የኃይል ቦታ እንደሆነች ከምጣኔ ሀብትም አኳያ ብዙ የሚጠበቅባት እንደሆነ ከሰራተኛ ኃይልም እንደዚሁም ከተፈጥሮ ሀብትም አኳያ ሲታይ የምታጓጓነችና ብዙ መዋዕለ ንዋይ ወደ አፍሪካ የመላክ የማፍሰስ ከእርዳታ ይልቅ የሚል ንግግሮችን የሚሉ ንግግሮችን እንሰማለን።
ትክክል።
እና በፕሬዚደንቱ አንደበት ግን ይሄ ነገር ማለት ነው።
በጭብ እዚህ ላይ አቶ ሰለሞን ቢጨርስልህ።
እሺ።
በደንብ አሜሪካ ሰነት ኤሊቱ ወይ አመራሩም ሪሰርቸሩም ፕሮፌሰሮቹም አፍሪካ ላይ ትኩረት አለ። ብዙ ነገር አፍሪካ ላይ ይሰራል። አሁን ኢኮኖሚክ ኢንሴንቲቮች አሉ። ያው እንደምታውቀው የእንትናንም ይሄ የአፍሪካን ኢኒሽቲቭንም የማስፈዘም ሁኔታ እርግጥ ጋራንቲድ አይደለም፣ ሀሳብ አለ።
እንደገና የፕሬዚደንት ኦባማ ነው ወይ?
ኦባማ ነው። አዎ። ነገር ግን ኢቨን በሚሊተሪና በሴኪሪቲ ብትወስድ እኮ የአፍሪካ ኮማንድ በጣም በሰፊው የተንቀሳቀሰ ነው። አሁን በድሮን ብዙ እርምጃዎች እየወሰዱ ነው። ከአልሸባብ ምስራቅ አፍሪካ፣ ምዕራብ አፍሪካ፣ ማሊ ድረስ ከፈረንሳዮች ከአውሮፓ ህብረት ኢኒሽቲቭ ጋር ማሊ የሚደረገው ትንቅንቅ አለ። የምዕራብ አፍሪካ ይሄ ኢስላሚክ ግሩፖች ጋር በተመለከተ ሶማሊያም የድሮን አታኩ ጅቡቲ ላይ የተቀመጠው ካምፕ ያለው ካምፕ ለመኒየር የመሳሰሉት ጠንካራ አሜሪካ ኃይል አለ። ኤሊት ስፔሻል ኦፕሬሽን ሁሉ አሉ። ብዙ የሚነገር የሚተረክም ነገር አለ። እንዲያው በዝርዝር ሳይሆን ባጭሩ ይሄን እያደረግን ነው አፍሪካ ኢኮኖሚካሊም ኢንሴንቲቭ እየወሰድን ከወርልድ ባንክ ጋር ኢትዮጵያ ማን ነው አፍሪካ ውስጥ እንዲንዲ ፕሮጀክቶችን በተለይ የግል ፕራይቬት ኢንተርፕራይዝስ እና ፕራይቬት ኢንሴንቲቭሶችን አፍሪካ ውስጥ መሰረት እንዲይዝ እና ቻይናን እንትን ለማለት ካውንተር ሜዥር አገንስት ቻይና ለመውሰድ ማለት ለመቋቋም በኢኮኖሚክ አስፔክቱ ምክንያቱም አፍሪካ ውስጥ ያለው ያልተገደበ እንቅስቃሴ የቻይና ኩባንያና ኢንትረስቶች ከአፍሪካ መንግስቶች ጋር የሚደረገውን ሁኔታ ካውንተር ኦፌንሲቭ አለ። በደንብ ፖሊሲው አለ። ነገር ግን ተግባራዊ ላይ ማድረጉና ትኩረት ላይ መስጠቱ ፕሬዚደንቱና አስተዳደራቸው በአንደኛ ደረጃ የያዙት ጉዳይ አይመስልም የሚሉን ሀሳብ ለማስመር ነው።
እሺ፣ ፕሮፌሰር መሐመድ ሊጨምሩት አለ መሰለኝ።
ሰለሞን፣ ያ የምጨምረው ነገር አለ። ቅድም ለጠየቅከው ጥያቄ መልስም ሊሆን ይችላል። ስቴት ኦፍ ዘ ዩኒየን እንዴት ነው? ስትሮንግ ነው ዊክ ነው ብለህ ቅድም የጠየቅከው ይሄ ልክ የአሜሪካን ኢኮኖሚ ችግር በጣም የሚያጋልጥ ጥያቄ ነው። የአፍሪካ ጥያቄ የአሜሪካ ኢኮኖሚ ስትራክቸራሊ ወይንም ደግሞ በቅርጹ በጣም ተቀይሯል። ከማኒፋክቸሪንግ ወደ ሰርቪስ ተቀይሯል። የአሜሪካን ኢኮኖሚ
ከአምራችነት ወደ አገልግሎት
ከአምራችነት ወደ
አገልግሎት አሰጣጥ ለተጠቃሚነት
ኢኮኖሚ ተቀይሯል። አሜሪካ ራሷ ሸማች ናት። አሁን ኔክስት ታይም የሚቀጥለው ጊዜ ስቶር ስትሄድ ልብስ ስትገዛ ሌብሉ ሜድ ኢን ቻይና ሁሉም ነገር እና ያ ደግሞ አሜሪካንንም በጣም ችግር ያመጣባት ትልቁ አንዱ እሱ ነው። አንደኛ
ያው እንደውም ዛሬም አንስተዋል። ስለዚህ ስለ ምርት፣ ስለ ማኑፋክቸሪንግ፣ ስለ ፋብሪካዎች መቋቋም
እየተመለሰ ነው ብለዋል።
አሁን
ትክክል እና ለምንድን ነው አፍሪካ ላይ ፎከስ እና የማያደርጉት ካልክ አሜሪካ ዓለምን የምትዞረው የአሜሪካን ኔቪ ለአንድ ነገር ነበር። አንድ ትልቅ ነገር ነው ሪሶርስስ። ከዛ ውስጥ ትልቁ ኦይል ነበር፣ ነዳጅ ዘይት። ቅድም እሱ እንደተናገረው ኖርዝ ዳኮታ ትልቅ ነዳጅ ዘይት ዲፖዚት ተገኝቷል። እና አሜሪካን ከራሷን ከመቻል አልፋ የኃይል ኤክስፖርተር ሆናለች። ከሌላው ዓለም የሚፈልጉት ነገር ርካሽ ካልሆነ የለም ማለት ነው። በዛ በኩል አንደኛ። ሁለተኛ ደግሞ አሜሪካ የምትሸጠው ነገር የለም ሀይ ቴክ ካልሆነ። በጣም ሶፊስቲኬትድ የሆነ ኮምፒውተር፣ ኤርፕሌንስ፣ እንደዚህ ሀይ ቴክኖሎጂ ማለት ነው ካልሆነ እንደ ድሮ አሜሪካን የዓለም ወርክሻፕ ሆና ጫማ ካልሲ ምናምን አምርቶ የሚሸጡት ነገር የለም። አንደኛ የእነሱን ግንኙነት ከአፍሪካና ከሶስተ ዓለም ብለው ከሚጠሩት ሀገሮች ጋር የእነሱን ግንኙነት ያቀዘቀዘውና ትራምፕም ይሄንን ነገር ለማክሸፍ ቅድም ትልቅ ነው ጥረት ያደረገው። አሜሪካ ዲክላይን ወይንም ደግሞ እያሽቆለቆለች አይደለችም እየተነሳ ያለ ኃይል ነው ያለው። ለዚህ ነው የአሜሪካን ማኑፋክቸሪንግ የአሜሪካን ሚድል ክላስ የጀርባ አጥንት ነው። የአሜሪካ ማኑፋክቸሪንግ ከአሜሪካ ወደ ሜክሲኮ እና ወደ ቻይና ወደ ኢንዲያ መሄዱ አሜሪካን ኢኮኖሚ በጣም ጎድቷታል። እና ትልቁ ነገር ይሄ ነው የሚሸጥ ነገር የላቸውም ራሳቸው የሚጠቀሙበት ነገር በሙሉ ባይሆን አብዛኛው ከቻይና ነው የሚያስገቡት እና
ወደዚሁ መመለስ ነው የሚፈልጉት ማለት ነው
ወደዚህ መመለስና ማኒፋክቸር ማድረግ ካልጀመሩ እንግዲህ አፍሪካ የምትፈልገው the basic necessity ከልብስ ጀምሮ ስኳር ዘይት ምናምን ይሄን ሁሉ ኢምፖርት ያደርጋል አፍሪካ ይሄን ኢምፖርት የሚያደርጉት ከኢንዲያ ከቻይና ልብስ ምናምን እና ከእንደዚህ አይነት ሀገሮች ነው በርካሽ ዋጋ የሚያስገባው አሜሪካ ስኳር ትሰራለች አሁንም ግን ውድ ነው ከአሜሪካ ከመግዛት ከህንድ መግዛት ነው የሚለው እና አሜሪካን ኢኮኖሚ ራሱ ስትራክቸራል ቼንጅ ስላለበት እንደ ድሮ አይነት ግንኙነት ሊመሰረት አይችልም ይሄ ካልተቀየረ የአሜሪካን ቅድም ስቴት ኦፍ ዘ ዩኒየን አንተ ያልከው በኢኮኖሚ እና በዓለም አቀፍ ግንኙነት ደረጃ እንደ ድሮ አይደለም ልንፈልግ
እንግዲህ ይሄ አመት የምርጫ አመት ነው ከምርጫው ድረስ ሌላ ንግግር አያደርጉም የቅስቀሳ ዘመቻዎችን ካልሆነ ሲባል ደግሞ እንደው ከሰሞኑም ሲነገር ምናልባት ፕሬዚደንቱ የምረጡኝ ዘመቻቸውን የሚጀምሩበት መድረክ ይሄ ሊሆን ይችላል የሚል አባባል ነበር ተሰማ ነበር ከአንዳንድ አካባቢዎች ምን ያህል ትርጉም ይኖረዋል ይሄ የዛሬ ሪፖርታቸው የዛሬ ንግግራቸው በምርጫው ላይ ከዘር ጋር የተያያዘ የዘር ግንኙነት ጉዳዮችን አንስተው እንደውም በተጨባጭ ጥቁሮችን እያነሱ ያገኙትን የደረሱበትን ደረጃ ከየት እንደተነሱ ምን እንደሆኑ ሲናገሩ ነበር ስለ ሴቶችም ጉዳይ እንደዚሁ ትራምፕ የሚታሙባቸው ለሴቶች ጥሩ አመለካከት የላቸው የሚባሉ አስተያየቶች ነበሩ በተለያዩ ጊዜዎች የሚነሱባቸውና ምን ያህል ትርጉም ይኖረዋል ለመሆኑ ይሄ ንግግራቸው ለምርጫው ፕሮፌሰር ብሩክ አሁን የፖለቲካም ጉዳይ ከሆነ ከሶ ልጀምር
እሺ እንግዲህ ይሄ የመጀመሪያውን ሳልቮ ይባላል እያመቻቹ እያስተካከሉ ነው መድረኩ የምርጫ እንትናቸውን እቅዳቸውን ይሄን ለማለት ያስቻለኝ ምንድነው ከንግግራቸው ላይ ከመግቢያው ጀምሮ በደንብ ይሄ የሳቸው የዛሬ 3 አመት ተኩል ካምፔን ያደርጉበት የነበሩት ነጥብ እያሰሩ እየቋጨ ነው የመጡት ለምሳሌ አሜሪካ እየተበዘበዘች ነው አሜሪካ is being taken advantage of አሜሪካንን የአሜሪካን ቅንነት እየተበዘበዘች አሜሪካን
እየተጠቀሙብን ቆይተዋል
እና ይሄ አጥቅቷል
አውሮፓ ሀገሮችን ኔቶን ሁሉ ሲነካኩ ነበር ከዛው ጋር አያያዘ
ትክክል ከዛ መልክ ነው አጥቅቷል ሁለተኛ ወደዛ እንመለስም እያሉ ነው ያቀረቡት our pride is restored ለምሳሌ ብለዋል
ክብራችን
ተመልሷል እያሉ በግልጽ ነው ማለት ይሄ እንግዲህ red meat ይባላል ማለት ቀይ ስጋ ነው የሚባለው red meat ለማን ነው ወርወር የሚደረገው ለደጋፊዎች ነው ብዙ ጊዜ ህቅኝት ነው እየተቀኙ ነው ነጥቦቹን እያዘጋጁ ነው ትኩረታቸውን ቅድም መጀመሪያ ያስነጋግር ያልኩት ትኩረታቸው primarily በቅድሚያ ደረጃ ህዝቡንም እንዳያዘ ሆኖ በሁለተኛ ደረጃ በቅድሚያ ደረጃ የሚያተኩረው ለደጋፊ እሳቸው 41-42% በደንብ የሚደግፋቸው ሶሊድ የሆነ ግራስሩት መሰረታዊ የሆነ የሚደግፋቸው ከተወሰነ ክልል ከተወሰነ አካባቢ ከተወሰነ ኢንካም ካለው ከተወሰነ የዘር የቆዳ ምልክት ካለው ቀለም ካለው ወገን አሁንም ያልተቋረጠ ድጋፍ አላቸውና የሚተማመኑትም እሱን ነው እንደያለፈው ጊዜ ለማሸነፍ ነው እንዲሁም ኮንግረስ ሰምተን እንደሆነ ተመራጮቹ ሴናተሮቹና የኮንግረስ አባላት ፎር ሞር ይርስ አራት አመት በድጋሚ ይያሉ ሁሉ በመስክ ደረጃ ንግግራቸው ለማናገር አደረሽ ከገቡ በኋላ ቦታ ይዘው ሲደላደሉ ድረስ ይጮሁ ነበር እና ሳልቮ መድፉ ተተኩሳልና ያነሱት ዋና ዋና ነጥቦች በተለይ ዶሜስቲክ ሀገራዊ ውስጣዊ ሆነ ትምህርትን ጤና ቅድም በዝርዝር ያነሳናቸው ኢሚግሬሽንም እስካሁን ያላነሳነው ነው ለምሳሌ በደንብ አስምረውበት እንደውም አሉ ያኔ ዛሬ አመት የሚያነሱት ይመስለኛል ሜሪት ቤዝድ ኢሚግሬሽን ይባላል በሜሪት ማለት በችሎታ በውቀት በስራ በብቁ በመሆን እንደ ካናዳ እና እንደመሳሰሉ አንዳንድ የአውሮፓ ሀገሮች በዛ መልክ ኢሚግሬሽኑን ለመለወጥ ሀሳብ እንዳላቸው ዛሬም አስምረውበታል ምክንያቱም ስርዓትን ለመዘርጋት ተግባራዊ ለማድረግ የአሜሪካ ለውጥ እንደገና ስለ ወሉም አንስተዋል።
ይሄ እንደነበረ ለግንቡ
ይሄ የዛሬ ገና ሀብለው ኒውዮርክ ከትረምፕ ታወር ደረጃውን ወርደው ለፕሬዝዳንትነት ለመሮጥ አጥቂ ወስኝ ብለው ለሚዲያ ገለጻ ሲያደርጉ ጀምሮ ያለው ሁኔታ ነው። ግንቡን ገነባሉ የሚሉት ያው 100 ማይል እንደተገነባ ዛሬም ኢንከሪካል ኤቪደንስ አስቀምጧል። ያው ብዙ አልተሰራም ግን ይሄ ተግባር እስከመጨረሻው እንደሚቀጥል ጽኑ አላማቸው እንደሆነ ይሄ መልእክቱ ለማን ነው?
100 ማይል አሁን በቅርቡ ይጠናቀቃል ብለዋል።
አው እንግዲህ 1700 ገደማ መሰለኝ 2000 በታች እንደሆነ አስታውሳለሁ። እና ገና ብዙ ብዙ ቀራቸዋል ግን ይሄንን ወርወር የሚያረጉት ለደጋፊዎቻቸውና ለእጻቸው ሐሳብ የሚራመዱ ወገኖችን ነው። እና ይሄ ራሱ የምርጫ ፍሪ ለምርጫ መመቻቸት አርጌ ነው መስተው ዝግጅታቸው። እንግዲህ ነገ ነው የሚለየው። ነገ እንግዲህ አኩትድ ይሁን አይሁን ማለት ነፃ ወጣል ተብሎ እንደሚባሉ ያው 51 ድምጽ ሴናተሮች ሪፐብሊካን ስለሆኑ እየተጠበቀ ነው። እንግዲህ በመሃል ከዛሬ ሰነገ አንድ የተለየ ነገር ካልመጣ እና ያ ሆኖ ከቀጠለ እቺን አመት እስከ ኖቬምበር እንደሚጨርሱ የታወቀ ነው። ምርጫውንም በሰፊው ሪፐብሊካን ፓርቲ ብቻኛ ሰው ሆኖ የሚመሩሳቸው ናቸው። እና በየቦታው ይሄዱ ውስጥን ካምፔን የማድረጉ ሁኔታ በሰፊው እና ኦፊሻል ሁኔታ ይቀጥላል የሚል ነጥቦች ነው ማነሳው ጥያቄ ለመመለስ።
እሺ ፕሮፌሰር መሐመድ እዚህ ጋር የሚያከሉት ነገር ካለ በዚህ ነጥብ ላይ?
ስለ ግንቡ አንድ ነገር ልበል ሰለሞን። ከሳን ዲየጎ እስከ ሎሬዶ 1900 ማይል ነው። በሜክሲኮና በአሜሪካን መካከል ያለው ድንበር ርዝመት እና ፕሬዚዳንት ትራምፕ ያሉት 100 ማይል ተሰጥቷል ለሚቀጥለው አመት 500 ይሆናል ነው አይደለም ያሉት? እንደዛ መሰለኝ። ያም እሳቸው በፊት ቃል የገቡት አይነት አይደለም። እና እሱም በጣም ሚስሊዲንግ ነው። እሳቸው ክሌር ሪሊ ኢዚሊ ዲስፕሩቭ ማድረግ ይቻላል። እሱ ፎቶ ሁሉ አለ። እኔ አሁን አይቻለሁ ኦንላይን ገብተህ ያንን ማየት ትችላለህ።
የፈረሰም ማለት
ነው። ይስ ትክክል አይደለም እሱ። ካምፔን ወይንም ደግሞ የምረጡኝ ዘመቻ ጀምሯል። አሁን የዛሬው ንግግር የምረጡኝ ዘመቻ ነው። እና ዘመቻው ሚዲያን ቮር ማድል የሚባል አለ። ሁልጊዜ ዘመቻን የምትጀምረው አንተ ወደ ቀኝ የምታዘምም ከሆነ ከቀኝ ነው የምትነሳው። ማለት ከቤዝ በጣም ከሚደግፉ በጣም ከሚወዱ ጀምረህ ከዛ ካምፔኑ እየሄደ ሲሄድ ወደ ምርጫ እየተጠጋ ስትሄድ ወደ መሃል መምጣት ትጀምራለህ። ዛሬ እሳቸው ያደረጉት ምንድን ነው? በጣም የሚወዳቸው በጣም ወጋ ኮንሰርቫቲቭ የምንላቸው በጣም ወጋ አጥባቂ የሆኑ ሰዎችን እነሱን ነው ለነሱ ነው ዛሬ ይሄ ንግግር። ከዛ በኋላ ደግሞ የዲሞክራቱም ኖሚኒው ማን እንደሆነ ሲታወቅ እሱም ከግራ ይጀምራል እና ከዛ ወደ ቀኝ ይመጣል። እሱም ሁለቱም ወደ መሃል ይመጣሉ ምርጫ እየተቃረበ ሲሄድ። እና ትራምፕ ዛሬ ያደረገው በዚህ ሞዴል መሰረት ትክክል ነው። የራሱን እሱን የመረጡትን ሰዎች ምንም ቢሆን እሱን ትቶ ለሌላ ሰው ድምጽ የማይሰጡትን ሰዎች ነው ዛሬ እሱ ፎከስ አድርጎ ለነሱ ነው የተናገረው። ሌላው መሀል ላይ ያለው አጥር ላይ ቁጭ ያለው ወዴት እንደሚዘል ገና ያላወቀውን ገና ይመጡበታል። ለምን? ምክንያቱም ዴሞክራቶችም ገና ወደ ግራ ነው ያሉት። አሁን ስታይ አይዋ ላይ ምን እንደሚሰሩ ስታይ አብዛኛው ሰው ለዛ ሰው ቦታ አያደርግም። ግን ማን እንደሚነሱ ሪፕሬዘንት እንደሚያደርግ ካወቁ በኋላ ያንን ትተው ወደ ቀኝ ይመጣሉ እነሱ። እና ትራምፕ ዛሬ ጀምሯል ስለዚህ አጥሩ ተናግሯል። ያ ደግሞ ቤዙ በጣም የሚወደው ነው። ናሽናሊስት ነው የሱ ንግግር በሙሉ
ብሔረተኛ
ከሃ እስከ ፐ ብሔረተኛ ነው። የአሜሪካን ብሔረተኛ ንግግር ነው የዛሬው የሰማነው። አሜሪካን እንደዚህ እናረጋለን አሜሪካን እንደዚህ አርገናል ስለ አሜሪካን ነው
አዎ ሲናገሩም አሜሪካ የመጀመሪያዋ ነች ለአሜሪካ ነው መሰራው ሲጀምሩም እንደዛ ነው ሲጨርሱም በሱ ነው የጨረሱት
በትክክል ራሽ ልምቦንም እዛ አምጥቶ ሜዳል መስጠታቸው ይሄን ሁሉ ደምረ ስታይ ይሄ ደንበኛ የምርጫ የምረጡኝ ዘመቻ ነው የተጀመረው ዛሬ ቲሙን ደግሞ ነግረውናል ምን ምን እንደሆነ እና የተናገሩትን ነገር ጨረፍ ጨረፍ እያረጉ ነው ሁሉንም ነገር ያለፉን ስለ ጤና ስለ ትምህርት ስለምን በሚቀጥሉት ቀናት እና ሳምንቶች ደግሞ እነዚህ ነገሮች በሆፕፉሊ ሰም ዲቴል እየገለጹ ይሄዳሉ የሚል ግምት አለኝ ግን የዛሬው አንድም ነገር ቆም ብሎ በደንብ አልተናገሩም ጨረፍ ጨረፍታ ነው ሁሉም ነገር በተለይ እኔ ሌላው የጠበቅኩት ይሄ የወንጀለኛ መቅጫ ማሻሻያ ክሪሚናል ጀስቲስ ሪፎርም ባለፈው አመትም የምታስታውሱ ከሆኑ የተፈታች አንድ ሴትዮ አምጥተው ነበር ባለፈው አመት እዛ ውጭ ብላ ይኸው ተፈታች ብሎ የፈርስት ስቴፕ አክት የሚሉት እና ዛሬም ልክ ባለፈው አመት የተናገሩትን ጨረፍ አድርገው ነው ያለፉት እና ምንም አልተሰራም ካለፈው አመት እና አሁን ብዙ የተሰራ ነገር የለም ግን እሳቸው ክሬዲት ወስደዋል ለምን ይሄ ሴፍ ነው በሪፐብሊካኖችም በኮንሰርቫቲቮችም ብዙ አያስፈቸውም እና የጠቀሰው ነገር በሙሉ ዛሬ ማታ የጠቀሰው ፕሬዝዳንት ትራምፕ ለሱ ብዙ ማያስተች በቤዙ የሚወደድ ነገር ነው የጠቀሰው እና ወደፊት ደግሞ ወደ መሃል እየመጣ ሲሄድ ያኮርፋሉ ቢያኮርፉም ከሱ አልፈው ለሌላ ሰው ስለማያደርጉ ኢትስ ኦኬ እነሱም ማስቆረፍ ይችላል ከዛ በኋላ ጨዋታው እንደዛ ነው
እንደውም ብዙዎች ሊሰራ አይቻልም ይሉ የነበሩትን እኔ ያደረኩት ነበር ሲሉ የነበረው እስቲ ወደ እንደው ለማጠቃለል ያህል ወደ ዲሞክራቶቹ ምላሽ ከመሄዳችን በፊት መቼም ዩናይትድ ስቴትስ የኢሚግሬሽን ሀገር ነች እናንተም ነካክታችሁታል በዛ ጉዳይ ፕሬዝዳንቱ የነበራቸውን ሐሳብ ለመሆኑ ዩናይትድ ስቴትስ ከዚህ ከሳቸው ንግግር ከዛሬ አቋማቸው በኢሚግሬሽን ላይ ከነበራቸው አቋም በመነሳት ወዴት አቅጣጫ ነው የምትሄደው ብላችሁ ታስባላችሁ? ሰሞኑንም ባለፉት ሁለት አመታት በተከታታይ የጉዞ ገዳዎች እንድንጋጌዎችን ሲያወጡ ይስተዋላል ፕሬዚደንቱና እስቲ አጠራ አድርጋችሁ ይሄንን ጉዳይ ብትነካኩልኝ እንግዲህ ብዙ ሰው አለ ወደ ዩናይትድ ስቴትስ መምጣት የሚፈልግ ከቤተሰብ ጋር መገናኘት የሚፈልግ ለትምርትም ለጉብኝትም መምጣት የሚፈልግና ምን አይነት ጫና ይኖረዋል ያሁኑ አስተዳደር አቋም
እሺ አመሰግናለሁ ይሄ ጥሩ ጥያቄ ነው እንደውም ወደ ናይጄሪያ ኤርትራን የመሳሰሉ አንድ ስድስት ሀገሮች ነገር ሊያዝ የሚችል ይችላል የእሳቸው አስተዳደር እንደልበል እያጠበቁ ወደ በር መዝጋት ደረጃ ባይደርስም በጣም ጠበቅ እያለ ነው የሄደው እንደውም ምኞታቸውን ተናግረዋል ከአሁን በኋላ ወደ አሜሪካ የሚመጣው እንደውም አንድ በግልጽ አፍርጠው ተናግረዋል ከኖርዌይ ቢሆን ይመረጣል ነው የሚሉት ይሄ ራሱ እሳቸውና ደጋፊዎቻቸው የሚያምኑበት አለ የአሜሪካን የተናገሩት አዎ ምክንያቱም ዘር ነጭነቱን ይሄ አሜሪካ ሲባል ፕራይመሪሊ የነጭ አገር ነው በ40 ግማሹ 20-50 ድረስ ይላል በሚቀጥሉት 15-25 ማጆሪቲውን የማጣት ሁኔታ
እንደሱ ለማለት ፈልገው ነው ወይስ ደግሞ ከተማረ ሀገር ከሀብታም ሀገር ቢመጣ ይሻላል ለማለት ፈልገው ነው
ትክክል ይሄ እኮ ነው የተማረው ሀገር ደግሞ አብዛኑ መቼም አፍሪካና ታዳጊ ሀገር ሳይሆን ኖርዌይ ጣሊያን ፈረንሳይ ፕሬፈረንሳቸው አውሮፓውያኖችንና ኖርዌጂያን ስካንዲኔቪያኖችን ነው ፕሪፈር የሚያደርጉት እንደውም ቀልድ ነበር ያን ሰሞን ኖርዌዎች ተጠይቀው ዜጎች አይ እኛማ ከአለም አንደኛ ደረጃ የሆነ ሀብትና ንብረትና ምን የመሰለ የተመቻቸ ኑሮ አለን ማን ነው ወደ አሜሪካ የሚመጣው እያሉ ሲሳለቁ ነበር እነሱን ለመናገር ለምን ያው ኖርዌይ የዛሬ 150 ዓመት የነበረው ድህነትና ረሀብ አሁን የለም እዛ ያኔ አውሮፓዊ ስራቡና ምን ሲሉ ነው ወደ አዲሱ ሀገር ወደ አሜሪካው ሁሉ የጎረፈው በስደት በሃይማኖት በፖለቲካ ኢንቶለረንስ በመታሰር ጉልበት ያለውና መስራት ጋናኒ ከሆነ ደግሞ አሜሪካን ሰፊ መሬትና ስፔስ ስላለ ያንን በማለት ነው ወደ አሜሪካ የጎረፉት እና ያንን ነጥብ ታሳቢ ማድረግ አስፈልጋል እና እሳቸው ሜሪት ሲሉ አፍሪካ ሀገር የተማረ ሰው የሉም ማለት አይደለም። ከአፍሪካም ያውም ኢትዮጵያኖች የእኛም ዶክተሮች ሁሉም ይነጉዳል አንዳንዴ እንደምንከታተሉ ኢምፔሪካል ኤቪደንሱም እንደሚያሳየን እና ከአፍሪካ የተማረ ሰው የለም ለማለት ሳይሆን ፕሬፈረንሳቸው ግን ከአፍሪካ መሰልና ላቲን አሜሪካ አካባቢ ሳይሆን ከአውሮፓና የኮኬዥን ከሆነው ነው ይመስላል። ፋክቶችም ደጋግሞ የሚናገሩትም በውስጥ ዘም ሆነ በፊትለፊት ምኞታቸውን ሲያስቀምጡ ከኖርዌይ ከመሳሰሉት እያሉ ፕሬፈረንሳቸውን እየገለጹ ነው እና ማይግሬሽኑ ላይ በሩን የመዝጋት ሁኔታ በደንብ ይታያል። እንግዲህ በሳቸው አስተዳደር ነው አሜሪካ እንግዲህ ደስ ብለው ምን መሰለህ ለሚቀጥሉት እንኳን አቶ ሰለሞን አራት ዓመት ሚሶይ ይድመረጡ መቼም anything is possible ከስምንት ዓመት በላይ አይሄዱ እንግዲህ በመሃል ደግሞ ያው ስካንዳል መጥቶ ካልወረዱ ብዙ ችግር ውስጥ ይገባሉ ሰውየው እና አትሊስት ደስ የሚልህ እሳቸው ከስልጣን የማውረድ ሁኔታ ሰው ይታገላል። አሁን ዲሞክራቶቹ አልቆም አለ ለማሸነፍ ነው። ከተሳካ እሳቸውን ይጥላሉ፣ ካልተሳካ ደግሞ የዛሬ 4 ዓመት ይጥሏቸዋል። ከእሳቸው ከዛ በላይ እንደውም ሊሄዱ አይችሉም የዛሬ 4 ዓመትና ያኔ ደግሞ መጪ አስተዳደር ለመቀልበስና ለማስተካከል ደግሞ መመሪያዎችን የመሳሰሉትን ሪቨርስ ወደ ማድረጉ ይሄዳል። ግን አሁን ያለው ቴንደንሲ ዲዚም ራሱ የአደጋ የመውደቅ ሁኔታ አለ፣ ብዙም ይነሳል፣ ሊሚት የማድረግ ሁኔታ አለ። ማይግራንቶች እንዳይመጡ ብዙ መሰናክሎች ይደረጋሉ። ቪዛን በተመለከተ አሰጣጥ በጣም የጠበቀ ነው ወደ አሜሪካ ለመግባት። የተወሰኑ ሀገሮች ላይ ትኩረት ተሰጥቶ ከዛ የሚመጡትን ለመቀነስ ወይ ለመገደብ የሆነ አካሄድ አለ። ይሄ ራሱ በተለይ ከአሜሪካ የሰብአዊ መብት የሚታገሉ ድርጅቶች፣ ግለሰቦች፣ ተቋማት መካከል በጣም ቅሬታን እያስነሳ ይገኛል እና ፖሊሲያቸው ይሄን ይመስላል። እንግዲህ ይሄ ፖሊሲ ከማን ጋር ይጻረራል ብትል ከአሜሪካ ቫልዩ ጋር ነው የሚጻረረው። ምክንያቱም ይሄ ሀገር አሜሪካ ራሱ የተመሰረተው አሜሪካ ራሱ በwaves and waves of migrants እንደ ዌቭ የመጡ በሚሊዮን የሚቆጠሩ ሰዎች ናቸው። አዎ ወደዚህ የመጡት እና ይሄ ከአሜሪካ ፕሪንሲፕል ጋር ይጋጫል። ለመጀመሪያ ጊዜ አሜሪካ በሯ ስትዘጋ ሁሉንም ታስገባ አይደለም፣ ግን መመሪያ አለ፣ የተቀመጠ ክራይቴሪያ አለ። ለፍትህ፣ ለነጻነት፣ ለነጻ ሃይማኖት፣ ራስን ችሎ ለመኖር፣ ራስን ለማስተዳደር በግድ ሜሪት። አሁን አሜሪካ ከሌላ አውሮፓና ከካናዳ የሚለየ ሜሪት አይደለም፣ ለሁሉ እኩል ነው። ሰው ልጅ ግማሽ ተማረው እድል አግኝቶ ነው፣ ግን እድል ያላገኘው ያልተማረው እሱም እድል ማግኘት አለበት። you can become anybody የፈለከው መሆን ትችላለህ የሚል ኦፕን ዶር ፖሊሲ አለ አሜሪካ። በትምህርት በፕሮፌሽን ዘመን በታሪካዊ ያልተገደበ እሱን ሪቨርስ ለማድረግ ነው የሚጥሩት፣ ያችን አላማቸውን ለማስተካከል እና ቻሌንጅ አለ። በጣም በጣም ከባድ ጊዜ ነው እሳቸውና ፖሊሲያቸውና እሳቸው አስተዳደር እስካለ ድረስ። ግን ማልፍ ነገር የለም፣ ያልፋል። እሳቸውም ስልጣናቸውን ጨርሰው ይሄዳሉ፣ ጥርጥር የለውም። የሚተካው ይተካና መልሶ ያስተካክለዋል የሚል እይታ ነው ያለኝ።
እሺ፣ ፕሮፌሰር መሐመድ በዚህ ነጥብ ላይ
እኔ የኢሚግሬሽን ጉዳይ በፕሬዚደንት ትራምፕ የሚያበቃ አይመስለኝም። ለመጀመሪያ ጊዜ በ2040ዎቹ ነጭ ከመቶ ከ50% በታች ይሆናል። ይሄ ደግሞ ትልቅ ኢምፕሊኬሽን አለው። ለምሳሌ አሁን ቴክሳስ እኔ የምኖርበት ማይኖሪቲ ማጆሪቲ ስቴት ይባላል። ነጮች ማይኖሪቲ ናቸው አሁን ቴክሳስ። በቴክሳስ ፐብሊክ ስኩልስ ነጮች 49% ናቸው፣
በመንግስት ትምህርቶች ውስጥ ማለት
ተማሪዎቹ። ሌላው ጥቁሩ ኤዥያ ሂስፓኒክስ እነዚህ ተደምረው 51% ናቸው። ግን የቴክሳስን የስቴት መንግስት ስታይ አሁንም በአብላጫው ነጭ ነው። ከገቨርነሩ ጀምረህ እስከ ህግ አውጪው እንትኑ የለኝም፣ ኦፊሻል ስታቲስቲክስ የለኝም፣ ግን እኔ ከ95% በላይ ነጭ ነው የምለው። እና ይሄ ዲሞግራፊ እየተቀየረ ሲሄድ እነዚህ ሬድ ትራዲሽናሊ ቀይ ስቴቶች የሚባሉት ሪፐብሊካን ቮት የሚያደርጉት እየተቀየረ ዴሞክራት እየሆኑ ይመጣል። እና ያ ደግሞ ትልቅ ኢምፓክት አለው አሜሪካን ፖለቲካ ላይ። እና አሁን እነዚህ ኮንሰርቫቲቭ ሾው ስታዳምጥ ትልቁ የነሱ አጀንዳውን አንደኛው ኢሚግሬሽን ነው። እና ኢሚግሬሽን በትራምፕ የሚያቆም አይመስለኝም። ትራምፕ ያ አንድ ጊዜ ወጥቶ ቅድም የተባለውን ነገር ተናግሯል። ትራምፕን አሁን ያየነው ምንድን ነው? ኤኮ ቻምበር ነው። ለምሳሌ ፎክስ ኒውስ ላይ የሚሰማውን ትዊት ያደርጋል እና ሰው
ይናገራሉ ማለት ነው።
ያ እና ሲናገር ሰው ወይ የሱ ጓደኞች ምናምን ሲናገሩ የሚሰማውን ነገር እንደነሱ ይሄ የፖለቲከኞች ማጣሪያ የሚሉት ነገር የለውም። ትራምፕ እንዳየነው አሁን ፖለቲሽንስ ፊልተር የሚሉት እና የሚያስበውን ሁሉ ይናገራል። እና ችግሩ ያ ነው እንጂ በአስተሳሰብ ደረጃ አብዛኞቹ ይሄ የኢሚግሬሽን ጉዳይ የዘረኝነት ሳይሆን እነሱን የሚያስቀምጡት ማንም ሰው ቢሆን ማንም ህብረተሰብ ራሱ እንዲዋጥ እሺ የሚል የለም ይሉሃል። አሁን እኔ ነጭ ጓደኞች አሉ። ይሄ ነው የነሱ አርጊመንት። እና ሄዶ ሄዶ አሁን ይሄ ምን ያደርጋል? አሜሪካን ፕሬዚደንት ፖፑላር ቮት ነው፣ ማጆሪቲ ነው የሚመርጠው በየስቴቱም ቢሆን ሴኔተሮች አሁን በየስቴቱ ማጆሪቲ ቮት ነው። ከትንሽ ጊዜ በኋላ አሁን ቴክሳስ ሁልጊዜ ዴሞክራት ሴኔተር ሊመረጥ የሚችልበት ጊዜ ይመጣል። በቅርብ ብዙ ስቴቶች እንደዛ ኮንሰርቫቲቭ ወግ አጥባቂ ስቴቶች የሚባሉ እንደ ካሮላይና አይነቶች፣ ኖርት ሳውት ካሮላይና፣ ቨርጂኒያ፣ ጆርጂያ፣ ሉዊዚያና እነዚህ ሁሉ አሁን ማጆሪቲ ማይኖሪቲ ስቴት እየሆኑ ናቸው። ነጭ በርዝ ሬቱ በጣም የቀነሰ ነው። በዛ ላይ ደግሞ ነጭ ያልሆኑ ሰዎች አለ በርዝሬት ሀይ ነው። ነጭ ያልሆነ ሰው ጥቁርና ሂስፓኒክ ሁለት ኢሚግራንት ከሜክሲኮ ከደቡብ የሚመጡት አብዛኞቹ እንደምናውቀው ሂስፓኒክስ ናቸው፣ ነጭ አይደሉም። እና ይሄ ተደምሮ የነጭን ቁጥር እየዋጠው ነው። ይሄ ደግሞ ትልቅ ስጋት አምጥቶባቸዋል።
እዚህ ላይ
እና ለዚህ ነው ይሄ የኢሚግሬሽን ጉዳይ የሚቋጭ አይደለም። ይሄንን በደንብ ጠልቀ ስታውቀው ቀላል የሚመስሉ ነገር ለምንድን ነው የማይሰሩት ብለህ ስታይ ይገባል። ለምሳሌ ይሄ ዳካ የሚሉት ዲፈርድ አክሽን ፎር ቻይልድሁድ አራይቫል
በልጅነታቸው ከወላጆቻቸው ጋር
በልጅነታቸው የመጡ ልጆች እስካሁን የአሜሪካን ስትዝር አይደሉም። ለምንድን ነው ቀላል ይመስላል ያይሹ፣ ግን እነሱ ይሄ ፓንዶራስ ባክስ መክፈት አይፈልጉ። ትልቅ ስጋት አላቸው። ኢሚግሬሽን ነጭ እየተዋጠ ነው የሚሉት እነሱ እና እኔ አሁን ለአሜሪካ ምናልባትም ወደፊት አሜሪካ ሶሳይቲ ውስጥ ትልቅ ሪፍት ያመጣል ብዬ መፈራ ይሄ የኢሚግሬሽን ጉዳይ ነው።
እዚህ ላይ ወንድሜ ከጨረሰ እንደው ለመጨመር ያህል እኔ ለየት ያለ እንትን አለኝ አመለካከት። እሱ ምንድን ነው? አንደኛ የአሜሪካ ማይግረንት የሆነ ሀገር ነው ራሱ አመሰራረቱ። ያ እንዳለ ሆኖ ይሄ ነገር እርግጥ ነጩ ወይ ኮኬዥን የምንለው ወገን ማጆሪቲነቱን አብዛኝነቱን እያጣ መጥቷል። ነገር ግን ፖለቲካል ኤንቲቲዎች ሀገራት ብዙ ጊዜ በኢኮኖሚክ ሁኔታዎች ደግሞ ኢንዲውስድ ይሆናሉ፣ ኢንፍሉዌንስ ይሆናሉ።
አንደር ጫና
ያድርባቸዋል፣ ይኖርባቸዋል። እንዴት ማለቴ ነው? ባጭሩ ላብራራ በዝርዝር ሳልገባ፣ እሱ ምንድን ነው? አሜሪካን ሀብታም ሀገር ነው። ሁሉ ነገር አለ፣ እርሻው፣ ኢንዱስትሪው፣ ምኑ አለ። ችግሩ እንዳለ ሆኖ እና አሁን እርሻን ብንወስድ በግድ የውጭ ዜጋ ያስፈልጋል። ምክንያቱም በሰዓት የሚከፈለው ሂሳብ የመሳሰለውን በሚሊዮን ሊጋልም ሆነ ኢሊጋል ሆነ ማይግራንት ያንን በጣም አድካሚ ሆነ 12 ሰዓት 13 ሰዓት በሰዓት የሚሰራ ፍራፍሬ ለቀማ እርሻ ውስጥ እርሻን መሰብሰብ ጥራጥሬን እንትን ማለት ይሄን የመሳሰለውን የአሜሪካው ዜጋና ኢስታብሊሽድ የሆነው ወገን በዛ ረከስ ባለ ሰዓታዊ ክፍያ እና ደግሞ አድካሚን ስራ ስለሆነ እሱን ሳይሆን በተለይ ዜጋው ወደ ሌላ ነው የሚያተኩረው። ስለዚህ ኢኮኖሚያቸው እንዲኮታኮት አይፈልጉም። አሁን አይዋ፣ ኔብራስካ፣ የፍራፍሬ ሀገሮች ካሊፎርኒያ፣ ፍሎሪዳ፣ ጆርጂያ የመሳሰሉትና ሌሎች ሌሎችም ሚድዌስት አፕል የመሳሰለው ሲያትል፣ ዋሽንግተን የመሳሰሉ በሙሉ ሰው ያስፈልጋቸዋል። አለዛ ኢኮኖሚያቸው ላይ አደጋ ነው የሚያመጣው። ምክንያቱም በማሽን የማይሰሩ ነገሮች አሉ። ደረቅ ደረቅ ያለው በማሽን ይሰራል፣ ግን ቴንደር የሆኑት ኮክ ሆነ ኦራንጅ ሆነ በእጅ የሚለቀሙ በግድ ለስላሳ ሳይሆን በግድ ያስፈልጋልና ሁለት ወዶ አይሆንም ማለት አንድ ፎረነሮች ወጭ ዜጎች አትግቡብን ብሎ በሩን ባጥር መቀርቀር መስጋት፣ ሌላ በኩል ደግሞ ጥሩ ደረጃ ህይወት መኖር፣ እንደገና ደግሞ ያ የእርሻ ውጤቱ ደግሞ ተሽጦ ገንዘብና ሀብት የሚመጣው በዛ ነው ቫሊው የሚኖረው። ሁለት ወዶ አይሆንም ማለት በግድ ሬጉሌትንም ሆነ አልሆነም። በተለይ በቡሽ ጊዜ እስከ 3 አመት እስከ 5 አመት ኮንትራክት ሁሉ የመስጠት ሁኔታ ሐሳብ መጥቶ ብዙ አልተራመደ። አንድ ዘዴ ተፈጥሮ በግድ ይሄ ከታች ወደ ላይ የሚወጣ ህብረተሰብ ይፈልጋል። ኢሊጋል ሆኖ ገብቶ ኋላ ሊጋል ይሆናል፣ ኢሊጋል ሆኖ በኮንትራክት መጥቶ ኋላ መኖሪያ ፍቃድ ግሪን ካርድ ያገኛል። እንደዛ እየተባለ ነው እስካሁን የኖረው እና ቶታሊ ለማቆም ሙከራው ከወዲሁ የከሸፈ ሪሊ ፍሳላፊ ነው ምለው። በግድ ኢኮኖሚያቸው ጤነኛ ሆኖ እንዲቀጥልና እንዲያድግ ከተፈልገ አሜሪካ ሁለት ወዶ አሁን ማለት የውጭ ዜጎችን አትግቡ ቢባል ማን ነው ስራውን የሚሰራው? ፎተም ላይ ነው ያን ከባድ ስራ ማን ነው የሚሰራው በዛ ዝቅተኛ ሂሳብ? እና ይሄንን ስናስበው አሁን ራሱ የሰሞኑ ሁኔታ ያሻራንም ሁኔታ የሚስተር ትራምፕን የዛሬ ሁለት ዓመት አካባቢ ሁኔታ ራሱ ገበሬው ይደግፏቸው ነበሩት አሁን በሐሳብ ይደግፏቸው እርሻ ስፔሲፊክ በሆነ ፖሊሲ ለእርሻን በተመለከተ እየጎዳህን ነው ብለው ተነሱባቸው ገበሬዎቹ ናቸው። ራሳቸው ይፈልጋሉ ሌበር ሰራተኛ እና እያወቁ ነው እንትን የሚሉት የሚቀጥሩት አንዳንድ ኢሊጋሉ ወይም በኮንትራክት ሰው እያመጡ ነው። እና የአሜሪካ ሪያሊቲ ኦን ዘ ግራውንድ ይሄን ስለሚመስል ዋናው አጥር መዝጋት ፍላጎት ይሄ ቀኝ ሆነ አስተሳሰብ ነው። እሳቸው የተካ ደግሞ መንግስት ሲመጣ ሪስፖንሲብል ሆነ ገታ ያለ ለሁለቱም ዊን ዊን የሆነ ሶሉሽን የሚያመጣ ሁኔታ ሶሉሽን ወደ መፈለጉ ሄዳሉ። ነገር ግን አሜሪካንን እንደው ቶታሊ አጥሮ የነጩን ልበልህ በተለይ ግሎባላይዝ በሆነ ዓለም ውስጥ ሰው ልጅ የተቀላቀለ ከአንዱ አካባቢ ወደ አንዱ አካባቢ አሜሪካኑም ሁሉም ኢትዮጵያዊም አፍሪካኑም ይመጣል የመዋለድ የመቀላቀል የመጋባት ምን አለ የግሎባላይዝ የሆነ ዓለም አጥር በማጠርና ነጭ በነጭነቱ አስቀጥለን እንቀጥላለን። አይ ቲንክ ይሞክራሉ ያደርጉታል ግን ብዙ ርቀት የሚያስኬድ አይመስለኝም።
እስቲ እንግዲህ እሺ እሺ ፕሮፌሰር መሐመድ
እኔ ቫልዩ ጃጅመንት አላስተላለፍኩም ማለቴ ያለውን ነገር ነው እንጂ ያልኩት ይሄ ጥሩ ነው መጥፎ ነው አሁን እሳቸው እንዳሉት እዛ ውስጥ አልገባሁም። እኔ ምናልባትም የኔ ኦፒኒየን ከነሱ የተለየ ሊሆን ይችላል ግን ያለው ፋክቱ መሬት ላይ ያለውን ነው እኔ ያስቀመጥኩት ለማለት ነው።
እሺ ጥሩ ነው ጥሩ ነው የተለያዩ ሀሳቦች መሆናቸው ጥሩ ነው ያሟላዋል። እስቲ በመጨረሻ ደግሞ ወደ ዲሞክራቶቹ ዲሞክራቲክ ፓርቲው ምላሽ እንሄድና የሚሽጋኗ ገዢ ግሬቸን ዊትመር እንትን ምላሽ ሰጥተዋል የዲሞክራቶቹንና ምን ያህል ጠንካራ ሆኖ አገኛችሁት የዲሞክራቲክ ፓርቲው ምላሽ አንደኛ፣ ሁለተኛ ለማን ነው የሚገባውን ስጠው ይባላልና በዛስ በኩል ያመዛዘኑት ነገር ነበር ወይ ዲሞክራቶቹ?
እዚህ ላይ ባጭሩ ተከታትየዋለሁ። ለየት ባለ ሁኔታ ነው ብዙ ጊዜ ስቴት ኦፍ ደ ዩኒየን በወቅቱ ያለው ፕሬዚደንት ሲናገር ምላሽ የሚሰጠው የተቃዋሚ ፓርቲ ነው፣ አሁን ዲሞክራቶች ናቸው። እና ሲደረግ ወዲያው በፍጥነት ዋናው ነጥቦች ተይዘው ሄላልከው እንዲህ ነው ሄላሉት እንዲህ ነው ሄላሉት እንዲህ ነው እያለ ምላሽ ይሰጣል። የአሁኑ ግን በጣም እንደውም ብታዩት ኦፍኮርስ ተከታትላችሁታል። ለየት ያለ ምንድን ነው የተዘጋጀ ስፒች ነው አንድ። ሁለተኛ ሚስተር ትራምፕ ላይ የዛች ያ ምሽት ዛሬ ምሽት ላይ ያተኮረ ነጥብ በነጥብ መመለስ ሳይሆን የዲሞክራቶች ፓርቲ አቋም በኢሚግሬሽን ላይ፣ በጤና ላይ፣ በትምህርት ላይ እንደገና በፎረን ፖሊሲ፣ በዲስተንስ፣ በስቴት ኤክስፔንዲቸር፣ በመሰረተ ልማት፣ በምን በትምህርት በዝርዝር እኛ ምንለው ይሄንን ነው እኛ ይሄ ነው አቋማችን ፕሬዚደንት ትራምፕ ግን ባለፈው 3 አመት እንዲህ ነው ብለው ንግግራቸው ወደ ጎን አድርገው እንዲያውም ፐርፐስሊ ከበሬታ ላለመስጠት ወደ ጎን ያደረጉት ይመስለኛል። እና የራሳቸውን ግን አቋማቸውን በኢኮኖሚ፣ በሶሻል፣ በትምህርት፣ በኢንፍራስትራክቸር፣ በዲፌንስ የመሳሰሉትን ነጥቦቻቸውን የምናውቀው ነጥብ መጠናከረ ሁኔታ እንዳልከው በሚሽጋኗ አዲሱ ገቨርነር ፖፑላር ሆነች ገቨርነር አንደበት ስር ምላሽ ሰጥታለች። አንድም ላቲኖ የኮንግረስ ተመራጭም እሷን አልተከታተልኩም በስፓኒሽ ቋንቋ እንዲሁም ምላሽ መስጠታቸውን ፕሮግራሙ ላይ እንደነበረ አስተውያለሁ። እኔ በዛ መልክ ነው ማየው።
እሺ ፕሮፌሰር መሐመድ
ውትመር የሰጠችው መልስ በደፈና ነው። ፖይንቶቹን አንድ በአንድ ይሄ እንደዚህ ነው ይሄ እንደዚህ ነው ብላ አልመለሰችም። በደፈና ምን እንደያለችው የሚናገረውን ሳይሆን የሚሰራውን ይሁ ነው ያለችው። ትልቅነቱ ማሳለፍ የፈለጉት መልእክት ያ ነው። ሁለተኛው ደግሞ ኢኮኖሚ እንደዚህ ሆኗል፣ ስታክ ማርኬት በጣም ተወዋል፣ አንኤምፕሎይመንት ስራ አጥነት በጣም ቀንሷል ምናምን እሱ ያለው ለማን ነው ይሄ ኢኮኖሚ እየሰራ ያለው ነው ብላ
ትክክል እንደዚህ ነው የጠየቁት። እንደውም እንደዚህን ዘርዝረው ለማን የሚል
ጥያቄ ለማን ነው እየሰራ ያለው? ለሚድል ክላስ ለመካከለኛ ገቢ ላለው ሰው ለድሃው እየሰራ አይደለም። ለሱ ማሳለፍ የፈለጉት ምንድን ነው? ትረምፕ የሀብታሞች ፕሬዚደንት ነው ማለት ነው የፈለገችው። እና ለመካከለኛ ገቢ ላላቸው ሚድል ክላስ የሚባሉት እና ለድሃው የፈንጠዝያ ጊዜ አይደለም። ያ ስታክ ማርኬት ቁጥር ሲጠቀስ ምን ዋጋ አለው? መሬት ላይ የምናየው ይሄን አይደለም እንደማለት ነው። በተለይ እሷ የጠቀሰችው በኦባማ ኬርን በስም ነው የጠቀሰችው አፎርደብል ኬር አክት። እና ትራምፕ እሱን ለማፍረስ የተሰራው ነገር ይታወቃል። እና ይሄን ነው በደፈና በጣም አጭር ንግግር ነበር፣ ግን መናገር የፈለጉት በደፈናው እንደው ትራምፕ የሚሰራው ነገር በሙሉ ለአሜሪካ ጥሩ እንዳልሆነ፣ በአፍ ብቻ እንጂ በተግባር የሚሰራው ነገር ጥሩ እንዳልሆነ የሚናገሩን አትዩ የሚሰራውን ይሁ ነው
የሚሰራውን ይሁ ልክ ነው።
ትልቁ መልእክት እነሱ ማስተላለፍ የፈለጉት ያንን ይመስለኛል። እና ካምፔኑም እሱ የሚሆን ይመስለኛል። የዴሞክራቶቹ ካምፔን ትራምፕ የሚሰራው ነገር ለአሜሪካ ጥሩ አይደለም፣ በተለይ መካከለኛ ኢንካም ላላቸው ሰዎች፣ ለሚድል ክላሱ ጥሩ አይደለም። የጤና ጥበቃው ጥሩ ፖሊሲ ጥሩ አይደለም። የትምህርት ፖሊሲው ጥሩ አይደለም። ኢኮኖሚውም ለተወሰኑ ሰዎች ነው እየሰራ ያለው። እንደዚህ አይነት አጀንዳ ያላቸው ይመስለኛል ዴሞክራቶች።
እንግዲህ እንደዚሁ ካላችሁ አይቀር የፕሬዚደንት ትራምፕን የዛሬ ስቴት ኦፍ ዘ ዩኒየን ንግግር ወደ ጎን አድርገውታል ዴሞክራቶቹ ካላችሁ አይቀር ለፕሬዚደንት ትራምፕ ለዛሬው ንግግር ቀጥተኛ ምላሽ የሰጠው ማን ይመስላችኋል?
ከሁለቱ ምላሽ የሰጠው ግለሰብ ወይስ ድርጅት?
ግለሰብ።
ፖለቲካ መሪዎች?
አዎ።
እንግዲህ ቀጥታ ወደ ኢንተርቪው ነው የገባ ነው። ዝርዝሩን አላየሁም። ነገር
አይደለም አይደለም በዛው
ጥያቄ ገብቶኛል።
እሺ ፕሮፌሰር መሐመድ
ናንሲ ፔሎሲ ማለት ፈልገህ ነው?
እኔ ፈልጌ አይደለም ማን ነው ጥያቄ ነው የጠየቅኩት። ፕሮፌሰር መሐመድ
ናንሲ ፔሎሲ ወረቀቱን ቀዳዳ ነው የወጣችውና እኔ እንደሚመስለኝ ስህተት ይመስለኛል።
እሱ ጋር እስቲ ትንሽ ንገሩኝ። በአሜሪካ የፖለቲካ ባህል
ለምንድን ነው ስህተት የሰራችው? የትራምፕን ሁኔታ ስታይ የሰውነቱን አቋቋሙን፣ ደረቱን እንደዚህ ገፍቶ አውጥቶ አንገቱን ቀና አድርጎ እንደዛ አይነት ብራቫዶ ይሉታል ነጮች ያንን ነገር ሾውማን ልክ እንደ ቲያትር የሚሰራው እነሱን ለማበሳጨት ጭምር ነው።
አዎ።
እና ሄደው እነሱ እዛ ትራፕ እንትን ውስጥ ገቡለት። ያ ትራፕ ነው እኔ እንደሚመስለኝ። እና አሁን እሷ ወረቀቱን መቅደዷ ምናምን ይሄ እንደዚህ አይነት ዩኖ ካመን ክሬዲት ያለ የአሜሪካን ፕሬዚደንት ነው የእሱ ንግግር ነው። አብዛኛውንም ነገር ባትስማማበት አንዳንድ የምትወደው ነገር አለ እዛ ውስጥ፣ ግን እንደዛ ቀዳ መውጣቷ
እንዲህ ነው
ዲስፓይስ እንደምታደርግ ጥላቻ እንዳለባት ይሄንን ማሳየት አልነበረባትም። እና ይሄን ስህተት ይመስለኛል በዚህ የሚደሰቱ አሁን ትረምፕን የማይወዱ ሰዎች ሊኖሩ ይችላሉ፣ ግን እንደዛ ማድረጉ አይ ቲንክ ዲሞክራቶችን ይጎዳ ይመስለኛል።
ጥያቄው አቶ ሰለሞን ግልጽ ከሆነ እንግዲህ እንዲህ ነው ማየው። አንድ ሚስተር ትራምፕ ምን ያህል በምን አይነት ሁኔታ እንትን እንዳለ እሳቸውን ፊት እንደነፈጋቸው ናንሲ ፔሎሲን ግልጽ ነው። ይሄ ራሱ ትልቅ ክብርን ዝቅ የሚያደርግ ነው። እሳቸውን እንኳን ባይወድ ስፒከር ኦፍ ዘ ሃውስ ማለት በስልጣን ሶስተኛው ነው። ከፕሬዚደንቱና ምክትል ፕሬዚደንቱ ቀጥሎ መከበር ያለባቸው ተከበሩ ሴት ናቸው፣ እናት ናቸው፣ አያት ናቸው። ሰውየው ግን ተደጋግመው በዚህ ላይ ትንሽ ምግባር ትክክል የሆነ ነገር ብዙ አይታይም። ካነጋገርም ከሁኔታቸው እንደተቀመጠው እዛ ላይ አበሳይተዋቸዋል። ይሄ እንደገና ንግግራቸው ላይ ብዙ ብዙ ነገር ያልጣመ ነገር ተናግሯል። እርግጥ ሴትዮዋ ሚስስ ናንሲ ፔሎሲ ይህን እርምጃ አንሀርድ ኦፍ ያልታየ ነው ቀዳዶ ማስቀመጥ፣ ግን መልእክት ማስተላለፍ ፈልገዋል። አይዲያህ ከንቱ ነው፣ አይዲያህ አላደለ ባዶ ነው፣ ጉም ነው፣ አንቀበለውም የሚልና ባሌጌ ካላሉት የሚል በፊጭት ላይ የተመሰረተ ሁኔታ ሊሆን ይችላል። እሳቸው የሚያውቁት መልስ እሳቸው በሚያውቁት ቋንቋ የመለሱላቸው ይመስላሉ። ባሌጌ ካላሉት እንደሚባለው አባባል ማለት ነው ቢገባቸው።
ብዙ ጊዜ
እኔ ምናፍቀኝ አቶ ሰለሞን፣ ለዚህ ነው ከዛ በኋላ ወደ ኢንተርቪው ገባን ያልኩ። እርግጠኛ ላይ ሚስስ ናንሲ ፔሎሲ ኢፌክቲቭ የሆነች ኮሚኒኬተር ናቸው። አንጀት አርስ ንግግር ቱ ዘ ፖይንት የሚናገሩ ዛሬ ባይሆን ነገ በዚህም ሆነ በሌላ ጉዳይ ላይ ፕሬስ እንትን መስጠታቸው አይቀርምና በደንብ አድርገው ምላሻቸውን አይ ቲንክ ባይ ቱሞሮ የምናውቀው ይመስለኛል። ስለ ሰውየው፣ ስለ ፕሬዚደንቱ፣ ስለ ንግግሩ፣ ንግግሩን እንዴት እንደሚያወት፣ እንዴት እንደሚመዝኑት አሁን እንደተነሳው በጎ ነገር ለምሳሌ ሶስት አራት ተነስተው አጨብጭበውለታል። ይሄ በጎ ነገር ሲሆን አልነፈጉትም እውነቱን ለመናገር አይታችሁ እንደሆነ ዲሞክራቶችም የተወሰኑት እንትን ብለዋል፣ ተነስተው አጨብጭበውለታል። ግን ሬርሊ ነው፣ በጣት ይቆጠራል። እና እነዛን ነጥብ አካተው በዚህ ደግፈነዋል፣ በዚህ ግን አልታየንም ብለው እርግጠኛ ሀሳብ ያስቀምጣሉ። እዚህ ላይ አይታችሁ እንደሆነ ሴቶቹ በተለይ የዲሞክራቲክ ፓርቲ ተወካዮች ነጭ ለብሶ ነበር በሙሉ። ይህም እንደው ለማስመር ነው። እሱ ምክንያት አለው። አሁንም የውመን የሴቶች ሰፈሬጅ ሴት ልጅ በአሜሪካ ድምፅ መስጠት መብት በ1920 እንደ አውሮፓ አቆጣጠር ነው። አሁን 2020 ነን። መቶኛ ዓመቱን ለማስታወስም በሚል ለሁለተኛ ጊዜ ነው እንደማስታውሰው፣
ባለፈውም
አድርገዋል። አሁንም ጠንክር አድርገው አመቱ ስለሆነ ይህንን መልእክት ለማስተላለፍ የሴት ዲሞክራቲክ ተመራጮች አድርገዋል። እና የናንሲን መልስ ነው የምጠብቀው በዝርዝር። እሷና ትላልቆቹ ራሳቸውን ስነቀንቁ የነበሩት እነ ክላይበርን የመሳሰሉት የሳውት ካሮላይናው ሲኒየር ሪፐብሊክ ዴሞክራት ተመራጭ የመሳሰሉት ቅሬታቸውን ራስ በመነቅነቅ እነ ሹመር የሴኔት ማይኖሪቲ ሊደር የኒውዮርኩ ሴናተር የመሳሰሉት ከአሁን ጀምሮ ነው እንግዲህ በዝርዝር ነጥብ በነጥብ ይዘው ለፕሬዚደንቱ ምላሽ ከአለባበሳቸው አለባበስ አይደለም ከሁኔታቸው እንዴት አድርገው እንደነፈጓት የመሳሰለውን በዝርዝር ኮድ ኦፍ ኮንዳክት ከአሜሪካ ታሪክ ጋር እያገናዘቡ እያጣቀሱ ይሄ ስህተት ነው፣ ይሄ እንዲህ ነው እያሉ ናንሲም አጥፍታ እንደሆነ በእነሱ በእያንዳንዱ እይታ የሚደግፍ ይደግፋታል። አይ ከመስመር አንቺም ወጥተሻል፣ የፈለገው እንዲህ ነገር ቢያደርግ አሁን ወንድሜ እንዳለው በዚህ መልክ መመለስ አይገባሽም የሚል እኔ ከወዲሁ የተወሰኑት አቋም ወስደው ዋጥ አድርገሽ ብስጭትሽን ኢሞሽናል ሳትሆኚ ዋጥ አድርገሽ በዚህ መልክ ብታልሽ ጥሩ ነው የሚል አስተያየት ይጠብቃሉ ከተለያዩ መሪዎች ለማለት ነው።
መቼም ልክ አድርገዋል ልክ አላደረጉም ለማለት ሳይሆን ብዙ ጊዜ ከናንሲ ፔሎሲ የተረጋጋ እርምጃ ንግግር እንዲህ አይነት ነገር ነው
የተጠበቀ። አንድ ነጥብ ልጨምር እዚህ ላይ ሰለሞን።
እሺ ፕሮፌሰር መሐመድ፣
ትራምፕ ኩራቱ በተከሰሰበት ቤት ውስጥ መጥቶ እንደዛ ኩራቱና የትራምፕ ሾውማንሺፕ እሱ አንገቱ መድፋቱ ቀርቶ ሰው የሚያየው በተለይ የእሱ ደጋፊዎች የሚያዩት እሱ እነሱን አንገት ማስደፋቱ ለእሱ እንደ ትልቅ ነጥብ ነው የሚቆጠረው። እኔ አሁን እሱ ጥሩ አረገ አላረገም ማለት አይደለም። መጀመሪያ ሲመጣ ግን እሷ እጇን ዘርግታ እሱ አይቶ ኢግኖር ያርጋት ሳይቀርቶ ዝም ይላት አላቅም፣ ግን አልጨበጣትም። አይቶ ካልጨበጣት እሱም ልክ እሱ አንዳረገችው አርጓል ማለት ነው። አንድ ለአንድ ነው እኩል ነው። ግን እሱ ማረግ የፈለገው ነገር ነበር፣ ፕላን ነበረው ሲመጣ በኔ
አስተሳሰብ። አብሶሉትሊ አብሶሉትሊ
ፕላኑ ሰርቶለታል። እሱ ፕላኑ ምንድነው? እነሱ መናቅ፣ ዲሞክራቶችን መናቅ፣ እነሱ እሱን ኢምፒች ማድረጋቸው በጣም ትንሽ ነገር እንደሆነ እሱ ከዚህ ሁሉ በላይ መሆኑ እና the big picture ፈረንጆች እንደሚል እሱ የሚያየው ትልቅ ነገር ነው። እነሱ ግን ቆሻሻ ነው የሚለቅሙት አይነት ነገር። የነሱም ሪአክሽን ልክ እሱ እንትን በሰራላቸው እንትን ውስጥ ሄደው ገቡልን። የነሱ የተቀመጡትም ሪአክሽን ስታይ ግማሹ ጭንቅላቱን ይነቀንቃል፣ ግማሹ ስልኩን እንትን ያደርጋል። እንትናቸው ዲግኒፋይ አይደለም። እንትናቸው ሪአክሽናቸውን ስታይ በጣም ዲግኒፋይ አይመስልም።
እንደውም አንድ ነጥብ ዶክተር ዳናቶ ሰለሞን ላጋራችሁና እንደው ተዘንግታ ነው ስነብ አርገዋለች ወዲያው ነው። ለምሳሌ ጆንስ ዘረጋ እንዳላይ ሆኖ ነው እኔ በደንብ ስን የተረዳሁት። እና ደጋግሞ ማሳይተው ነበር ልክ ስፒቹ ካለቀ በኋላ ኢንተርቪውና በደንብ ፕሩፍ ይደረሳዋል። እና ወዲያው እሷ ምንድነው በአሜሪካ ፕሮቶኮል እና በባህላቸው የሚደረገው ስፒከር ኦፍ ዘ ሃውስ whoever he is she is ተነስቶ ሲናገሩ I present to you President, የተከበሩ the honorable President ሙሉ ስሙን Donald John Trump አቀርብላችሁ ነው እንደሚባለው ግን ስነብ አርጓል። ምንድን ያለችው የዩናይትድ ፕሬዚደንት ብላኖ ባጭር ዘጋች። ይሄ ራሱ ትልቅ ስነቢንግ ነው በዲፕሎማቲክ ፕሮቶኮሉ። እና እንደውም እዚህ ላይም ኮሜንት ሲደረግ ነበር ወዲያው ነው በኮሜንታተሮች እና ወል ወዲያው ሪያክት አድርጋለች ደርዝ ባለ ሁኔታ። የመጨረሻው ግን እንግዲህ እስቲ እናያለን በተለያየ አቅጣጫ ታቸውን የሚነሳውን አዋራውን እናየዋለን እንግዲህ።
እንግዲህ ፕሮፌሰር ብሩክ ኃይሉ ከኖርት ካሮላይና እንደዚሁም ፕሮፌሰር መሐመድ ታሂሮ እጅግ በጣም አድርጌ ነው የማመሰግነው ለዚህ ማብራሪያችሁ፣ ስፋት ላለው ዕውቀታችሁ እና ለተለመደው ማካፈላችሁ ያላችሁን ሁሉ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ደህና ናችሁ?
አብሮ ይስጥልኝ። በሰላም ደሩ። እናመሰግናለን
ለጋበዛችሁን። እናመሰግናለን።
እግዚአብሔር ይስጥልኝ።
ቴንክ ዩ። በሰላም ደሩ።
ቴንክ ዩ።
አሜን። ኦኬ። አሜን። አሜን።
ሰላም ተመን። ባይ
ባይ ባይ ባይ።